ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋር የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ።
ማድበስበስ የተጀመረው እዚህ ሀገር ድብስብስብስ አንድ ብሔር ነው ተለይቶ እየተጠቃ ያለው ይሄ ጥቃት ይቁም የሚል መግለጫ ማውጣት ያልተቻለው ለምን ነው? ፈርሶት ምንም ያው ጉዳይ የማይመለከተው እየተጨፈጨፈ እንዲህ ድብስብስ ሳይደን ጥያቄ ይመጣል። በሚቀጥለው እንነጋገራለን። እንዲህ የሚባል ነገር ትክክል አይደለም። መከላከያ ውጣ ተብሎ ታዞ ከራሳት ከልክባ 3 ሰዓት በ4 ሰዓት ልዩነት ገብተው ሲጨፈጭፉት ምድክ ወታደር ለምን አልተቀመጠም? ዛ አካባቢውን ይጠብቅ። ክልሉ ለምን አላስቀመጠም? ችግር ስላለ አይደለም ዛ መከላከያ ያን ጊዜ የተቀመጠው? እንዲህ መጫወቻ ላይ ሰው ህይወት እስኪያስቡት። ህፃናቶቹ ዛ በረሃ ላይ ፍሰቱ ቀርተዋል። ማን ነው ዝሮ የሚያያቸው? አሁን እነዚህ እናት ወላጆቻቸው ስብሰባ ሄዱ በመስረ እየሰናበው ወንብ ታጨዱ።
ከዚህ በኋላ መግለጫ እየሰጡ መኖር አይቻልም። እኔም በዚህ ጉዳይ ላይ ተቀምጬ ልወያይ አልችልም። ማን ይወክለኝ? ህዝብ ነው። ለማን ነው ተቀምጬ ልወያይ የምችለው? በሞተ ህዝብ ደም ላይ ቁጭ ብዬ ነው እንዴ ልወያይ የምችለው? ሊሆን አይችልም። ስለዚህ በትክክለኛው መንገድ ኢትዮጵያ በአንድ ዘር ልትገነባ ከታሰበ ትክክል አይሆን። ጉልበት ያለው መንግስት ነው የሚመስለኝ የነበረው። ጉልበት ያለው ህግ ነው የሚመስለኝ የነበረው። አሁን ግን ጉልበት ያለው ህገ ወጡ በየትም የሚጨፈረው ቡድን ሆኗል። ይሄንን መንግስት ባጭር ጊዜ ውስጥ በቁጥጥር አድርጎ ማስተካከያ ካልሰጠ እንዴ እዚህ ያለው ሰውስ እንዴት ነው ወጥቶ ሊገባ የሚችለው?
የነሽም የሚባሉ የመንግስትን ባንክ በሚሊዮን የሚቆጠር ገንዘብ ሲዘርፉ እኮ ማዳበሪያ ወይም አቅም መገንቢያ አድርገው ነው ሲወስዱት ዝም የተባሉ። በየቀኑ የማይታወቁ ሰዎች መናፍስት ናቸው እነዚህ ሰዎች። ለምንድን ነው መንግስት የማይወገዙ? በሽብርነት እንዲወገዙ ይገባል የተባሉ እንዳስተያየት ይቀበላል።
የአማራ ህዝብ ጥቃት የሁሉም በመሆኑ በጉዳዩ ላይ የሀገሪቱ ጠቅላይ ሚኒስትርና አስፈጻሚ አካላት ለምክር ቤቱና ለህዝቡ ተገቢውን ማብራሪያ እንዲሰጡም ጠይቀዋል።
መግለጫ በጣም ሰልችቶታል፣ ህዝቡም እኛም ሰልችቶናል። እውነቱን ለመነጋገር የሚፈልገው አክሽን ነው፣ ድርጊት ነው የሚፈልገው። ሶ ሪዞሉሽኑ መሆን አለበት ብዬ የማስበው በጣም በጥቂት ቀናት ውስጥ የሚመለከታቸው የመንግስት አካላት ክቡር ጠቅላይ ሚኒስትራችንን ጨምሮ ለዚህ ምክር ቤት ተገቢ የሆነ ማብራሪያ እንዲሰጡ ውሳኔ ማስተላለፍ አለብን ብዬ አስባለሁ።
በድጋሚ ጤና ይስጥልን እያልን ውድ አድማጮቻችንን ከዚህ ቀደም ብሎ አሁን የሰማችሁት እንግዲህ ኢትዮጵያ ውስጥ በተለይ በአማራ ተወላጆች ላይ ያተኮረ እንዲሁም በሌሎችም በጉራጌ፣ በአገው፣ በወላይታ ወዘተ ብሔሮች ላይ ያተኮረ የብሔር ጭፍጨፋ እየተካሄደ መሆኑን በመቃወም የፓርላማ አባሎች ቀደም ብለው ያሰሙት ተቃውሞ ነበረ። ይህ ተቃውሞ ይህ መልእክት በመንግስት በኩል ተሰሚነት ስላላገኘ ይኸው ከትናንትናና ከትናንት ወዲያ ጀምሮ እንደገና ሌላ ጭፍጨፋ ተጀምሯል። መግደል፣ ማሳደድ፣ ጦርነት ማካሄድ ተጀምሯል። በአጣዬ ከዚህ በፊት የተደረገውን አይነት በእጥፍ መልኩ እየተካሄደ ይገኛል። እንግዲህ የኢትዮጵያ ድምፅ ሬዲዮ የቆመው ለኢትዮጵያ አንድነት፣ ለህዝቦች ሰላም፣ ለህዝቦች ጸጥታ፣ ለህዝቦች ደህንነት መታገል አቋም ይዞ ስለሆነ ማንም ይሁን ማንም ኢትዮጵያ ምድር ላይ ወንጀል የሚሰራን ዝም ብለን በዚህና በዚህ ምክንያት እያልን ልናልፈው አንችልም።
እውነቱን ማውጣት መቻል አለብን። እውነቱን ካላወጣና ካልተነጋገርን ለችግራችን መፍትሄ አናመጣም። አለበለዚያ ይሄ ነገር ዝም ካላልን ኢትዮጵያን ምስቅልቅሏን ያወጣል የምንል ካለን ምስቅልቅሏ እየወጣ ነው። ህፃናት በማያውቁት ታሪክ አሮጊቶች ማግደሎች እየተገደሉ ነው። በሚሊዮን የሚቆጠሩ ደግሞ አሉ። በሚሊዮን የሚቆጠሩ ከሚኖሩበት ቀየ ተሰደው በአያካባቢው በስደት ላይ ይገኛሉ። ይሄ መቆም አለበት። ይሄን መናገር ማለት ኢትዮጵያን መጥላታ ኢትዮጵያን መውደድ ነው። ኢትዮጵያን የሚወድ ልጆቿ ሲሞቱ ዝም ብሎ አይመለከትም። በዚህም የተነሳ በዛሬው ዕለት ውይይታችን በዚህ ላይ ያተኮረ ይሆናል። አንደኛው ውይይታችን እዚሁ ስቱዲዮ ውስጥ ያለን እናንተም መልካም ፈቃዳችሁ ሆነና ሐሳቡን እንካፈላለን ካላችሁ በ0819100 ደውላችሁ የመሰላችሁን አስተያየት መወርወር ትችላላችሁ። ሌላው በዛሬው ፕሮግራማችን አንድ እህታችን ኢትዮጵያዊ እህታችን ከሌላው ለየት ያለ አሳዛኝ ታሪክ ነግራናለች ትናንት ደውላ። እሷንም እንግዲህ የኢትዮጵያ ድምጽ ሬዲዮ ኢትዮጵያኖችን መጎዳት አይወድም አይፈልግም። ጥቅማቸውን ደህንነታቸውን የሚመኘው አቅሙ ግን የተወሰነች ስለሆነ ያንን ማድረግ መርዳት የምንችልችን እህታችንን ሌላው ኢትዮጵያዊ ሁሉ በግልጽ ችግሯን ሲሰማ ነው በሚል በዚህ አጭር ጊዜ ውስጥ ተስማምተን ዛሬ ለ10 ደቂቃ ያህል ችግሯን ለወገኖቿ ታስተላልፋለች። ይሄንንም እንድታዳምጡ እንጋብዛችኋለን። ምክንያቱም ችግሯ እጥፍ ድርብ ሆኖ ስለያየነውና አንጀት የሚበላ ስለሆነ ነው። ሌላው ፒአጌ የሚባል አለ። የዓለም አቀፍ የፓርላማዎች ስብስብ ነው። ይሄ ድርጅት የፓርላማዎች ድርጅት በእስክንድር ነጋ ላይ መግለጫ አውጥቷል። ይሄን መግለጫ በተመለከተ በዛሬው ዕለት የዚህ የፓርላማ አባል የሆኑትና የጣሊያን ፓርላማ አባል የሆኑትን ወይዘሮ የተከበሩ ወይዘሮ ሊያን በቀጥታ በስልክ በማነጋገር ስለ ይሄ ድርጅት ስለወጣው መግለጫ እንዲያስረዱን እንጠይቃቸዋለን። በዚህ መግለጫቸው ላይ የትግራይን ጦርነት በተመለከተ ሐሳባቸውን አቅርበዋል። ይሄ የዓለም አቀፉ የፓርላማዎች ስብስብ ማለት ነው። ከዚያ በተለየ ዜና ይኖራል። እንዲሁም ወደ ፕሮግራማችን መጨረሻ ላይ በቅርብ ጊዜ የስዊድን ኤምባሲ ወደ አማራ ክልል እኛ ኢትዮጵያ ድምጽ ሬዲዮ እንኳን ክልል የሚለውን ቃል ለከብት ነው የሚጠቀምበት ወይም ደግሞ ደቡብ አፍሪካ ዘረኞች መንግስት በተቃውሞ በነበረበት ጊዜ ለጥቁሮቹ ከተከለለላቸው ቦታ እንዳይወጡ ያደረገው ስለሆነ አይወደውም፣ ግን ለጊዜው ክልል ነው የምንለው። በዚህ በአማራ ክልል ከመከተክልና ከሌሎች የደቡብ አካባቢዎች ከኦሮሚያ አካባቢዎች ተሰደው ለሄዱ ወደ በብዙ ሺህ የሚቆጠሩ ኢትዮጵያውያኖችን ለመርዳት የስዊድን ኤምባሲ 20 ሚሊዮን ዶላር ይዞ ሄዶ አማራ ሀገር እርዳታ አድርጓል። ይሄን በተመለከተ ይሄንን ሐሳብ ያመነጩትንና ይሄ ስራ ላይ እንዲውል ያደረጉትን አንድ የስዊድን ባለስልጣን በዛሬው ዕለት በቀጥታ አጠር ያለው ይትከሳቸው ጋር እናደርጋለን። የጊዜው ሁኔታ ከፈቀደልን የበረከት የጭውት ጊዜም አለን፣ እሱንም ለማቅረብ እንሞክራለን። እንግዲህ ውድ አድማጮቻችን መልካም ጊዜ ከኢትዮጵያ ድምጽ ሬዲዮ ጋር እየተመኘንላችሁ ፕሮግራማችንን እስከ 6 ሰዓት ድረስ እንድትከታተሉ እንጋብዛችኋለን። አድማጮቻችን ከዚህ በመቀጠል ደግሞ በፕሮግራማችን መግቢያ ላይ እንደገለጽንላችሁ አንድ ህታችን በመስመር ላይ ከኛ ጋር ትገኛለች። ሃሎ ተናስተልኝ እህት።
ተናስተልኝ።
ድምጽሽን ትንሽ ከፍት አድርጊ።
ተናስተልኝ።
በጣም ጥሩ። እንግዲህ ትናንትና ደውለሽ የሆነ ያለብሽን ችግር አዋይተሽን ነበር። ሆኖም ግን እኛ የመረጥነው ምናልባት ኢትዮጵያዊ ሊተባበርና የሚችለው ነገር ካለ ሊያደርግልሽ ይችላል በሚል ጉዳይሽን በሬዲዮ ተናገሪው ብዬ ነበርና እስቲ ምንድነው ያለብሽ ችግር አጥራ አድርገሽ ችግርሽን ግለጽላችሁ ለወገኖችሽ።
እሺ
ማን ትባያለሽ? ምን ያህል ነው እዚህ ሀገር የኖርሽው? ችግርሽ ምንድነው ወዘተ?
እሺ ሉላ ባላለው ስዊድን ውስጥ ነው የምኖረው። ስዊድን ውስጥ መኖር ከጀመርኩኝ 8 አመት ከአራት ወር ሆኖኛል። በአሁኑ ሰዓት በካምፖስት ነው የምገኘው። ዲያሊስ ላይ ነው ያለሁት።
ዲያሊስ የሚለውን እናልባት ሰዎች ካሉ ግልጽ እንዲሆን
ኩላሊት እጥበት ማለት ነው። ወይም ደግሞ ኩላሊት ሁለቱ ኩላሊቶቼ ፌል አርገዋል፣ ስራቸውን አቆመዋል። አንድ ኩላሊቴ ስራውን ካቆመ 3 አመት ሆኖታል። አንዱ ኩላሊቴ ያው አመት ከአራት ወር ሆኖታል። ሁለቱም ኩላሊቶች አይሰሩም በአሁኑ ሰዓት። የኩላሊት እጥበት እያረኩኝ ነው ያለሁት። ሚግሬሽን ላይ ነው የምኖረው። ሚግሬሽን ደግሞ አልተቀበለኝም። እዚህ ሀገር እንድኖር አልፈለገም እና እንድወጣ ተነግሮኝ ነበር። እኔ ከዚህ ሀገር እንድለቅ ነው ያረጉትና የሚከፍሉኝን ብርም አቆመውታል። መታወቂያዬ ተዘግቷል። በታክሲ ነበር የምመላለሰው፣ እሱም ቆሟል። አሁን ያለሁበት ሁኔታ ያው ቤት ውስጥ ነው የምኖረው ከነሱ ያለሁበት ቤት። እነሱ ግን ከዚህ ቤት እንደወጣ ነው ያስጠነቀቁኝ። አሁን ደግሞ በፖሊስ ነው፣ ካሁን በኋላ ፖሊስ እየጠበቅኩ ነው፣ በፖሊስ እንደወጣ ማለት ነው። እና ዲያሊሱ ሊቆም ነው ማለት ነው።
ዲያሊሱን በስንት በወር ነው በሳምንት ነው?
በሳምንት 3 ቀን ነው ዲያሊስ ማድረግ።
በጣም
በሳምንት 3 ቀን ነው።
በጣም ኃይለኛ ነው ማለት ነው።
አዎ እጅግ በጣም ብዙ መድኃኒቶች ወስዳለሁ። ከፍተኛ የደም ግፊት አለብኝ። እነዚህ ነገሮች ሁሉ ተቋቁሜ ነው ያለሁት። ግን በጣም የከበደኝ አሁን የት ነው የምወድቀው? ዲያሊስ አድርጌ የት ነው የምኖረው? ይሄ በጣም ያሳስበኝ ነው ያለው።
ዲያሊስ ማድረጉንስ ከዚህ በኋላ ይፈቅዱልሻል? እሱ ነገርስ እንዴት ነው?
እነሱ ዲያሊሱን እንዳቆም ነው ያረጉት። ማለት ገንዘቡን ካቆሙ ታክሲው ሁሉ ነገር ያቆሙት ዲያሊሱን እንዳቆም ነው። ከቤትም እንድወጣ ያረጉት ያንን ነው። ግን ዶክተሩ እዚህ ከተማ ላይ እስካለው ድረስ ዲያሊሱን እንዳረግ ፈቅዶልኛል። ግን ዲያሊሱ ብቻ አይደለም ዋናው።
ምግብ መብላት አለብሽ።
በጣም ይደክማል። ከዲያሊስ በኋላ በጣም ነው የሚደክምህ። ማረፍ አለብህ። በጣም ከባድ ናቸው። እኔ ያለሁበት ደግሞ ዲያሊስ ለማድረግ አንድ ሰዓት ሂጄ ነው ማረገውና በባስ ነው የሚሄደው። ቀይ ቀን ማለት የእረፍት ቀን ካለ ልቀር እችላለሁ ማለት ነው። ከዚህ በኋላም ዲያሊሱም እየቆመ ሊሄድ ይችላል ባለው ችግር ማለት ነው። ዶክተሩ ቢፈቅድልኝ ከዛ በኋላ ያሉት ችግሮች ሊያስቆመኝ ይችላል። 2 ሳምንት ነው እድሜ ያለኝ ዲያሊሱን ካቆምኩ ማለት ነው።
ሉላ እንግዲህ እንደምትዩ እኛም እንደሚገባን በመጠኑም ቢሆን ዲያሊሱ ከተቋረጠ ዋጋ የለውም የህይወትሽ ጉዳይ ማለት ነው። ይሄን እያወቁ ሚግራሽን ወርከቶች እንዴት አይነት ሂውማኒቴሪያን እንኳን አስተያየት ማድረግ አልፈለጉም?
ምንም አይነት ሂውማኒቲ የለም አለ። ሂውማኒቲ ባፍ ነው እንጂ ያለው ሂውማኒቲ በተግባር የላቸውም። ማለት ዲያሊስ አቆምክ ማለት ሞትክ ማለት ነው። ይሄንንም ዶክተሩ ጽፎላቸዋል፣ የኢትዮጵያ ጤና ሚኒስቴርም ጽፏል። ወደ ኢትዮጵያ መመለስ ትችያለሽ፣ ኢትዮጵያ መንግስት መታት ትታከም ብለውሻል ሲሉኝ ወደ ሀገር ይልኬ ነበር ወረቀቱን ማለት ነው። ጤና ሚኒስቴር ደግሞ ከመጣሽ እዚህ ሀገር ህክምናውን አታገኝም ማለት በጣም ወረፋ አለ። በጣም ብዙ ሰው
አቅም የለንም እንዴ
ያንን ነገር ማድረግ አትችም ብለው ነው የላኩልኝ። እሱንም ወረቀት አስገብቼ ነበር። ለኔ ህይወት አስፈላጊ መድኃኒቶች አሉ እንደ ቫይታሚን ዲ ምናምን ኢትዮጵያ ላይ የሉም። በቃ ሂጂ አይመለከተንም ነው ብትሞችም ሞቼ
ይገባል። እንዴት ምንድነው አሁን የስደተኛው ማህበር ነው የኛን ስልክ የሰጠሽ እስከገባን ድረስ የኔን ስልክ የሰጠሽ የስደተኛው ማህበር ምንም ጠንካራም አይደለም አቅምም የላቸውም ግን አንድ የሚያሳዝነኝ ይሄ ነው እኛ መጠናከር አንችልም ለማንኛውም የስደተኛው ማህበር አንድ የሆነ ትንሽ ነገር ቃል ይገባልሽ ነበር መሰለኝ እስቲ ንገሪኝ
የስደተኛው ማህበር ቃል ይገባልኝ ያው የፊርማ ማስተባበያውን ነው
ኦኬ
ወደ ኢሚግሬሽን እንዲገባ ማለት
ኦኬ
ያንን እንደማረግ ነው ምንድነው ኢሚግሬሽንም ኤምባሲም ጠይቄ ነበር ኤምባሲም ያሉት እንደዚህ አይነት በሽተኛ ነኝና ወደ አገር ሂጂ ያሉኝ ነው አገር ደሞ እንዳትመጪ ያሉኝ ነውና ምን ማረግ አለብኝ ስላቸው በቃ መሄድ አለብሽ ነው ያሉት
የማን ኤምባሲ ነው እንዲያለሽ
የኛ ኤምባሲ
አሃ ኦኬ ኦኬ ኦኬ
ኮሮና በሽታ ታመሜ እዛን ቀን የደወልኩላቸው
ያ ኮሮና ይዞሽ ነበር
በጣም ኃይለኛ ኮሮና የመጨረሻው ከባዱ ማለት ነው ሳምባ የሳምባ ያጣ ለሁለት ቀን ኮሞስት ገብቼ ተጠርፋለች አትጠርፍ ምንናቀው ታሪክ የለም ብለው ነበርና ያው አላህ ብሎ ተርፌያለሁ አልሐምዱሊላህ ከዛም ተርፌ ግን ከዛ የበለጠ ስቀኝ ያለው ታውን ከባድ ነገር ውስጥ ነው ያለው
እንደዚህ እናርግ የስደተኞቹ ማህበር እንደነገርሽኝ ዛሬ ተሰብስበው ስላንቺ ጉዳይ ዋዩና የዚህን የስም ማሰባሰቡን ይጀምራሉ ነው መሰለኝ አልሽኝ ይሄን ነገር ይደውሉልንና ኢትዮጵያዊ በየት በኩል የስም ማሰባሰብ ምንድነው የፊርማ ማሰባሰቡ እንዲተባበር እንደሚያደርግ እንገልጻለን ከሬዲዮኑ ፕሮግራም ማለቂያ በፊት አንቺስ ኢትዮጵያዊ ሌላ በግል እኔም በግሌ በግላችን ምን ማድረግ እንችላለን ብለሽ ትገምቻለሽ ምን አይነት እርዳታ
እንግዲህ እኔ ማቀው እንትን የለኝም ፖለቲካ ማለት ህጉን አላቀፍ
ህጉን ታዩ ኢትዮጵያዊ ነኝ ኢትዮጵያዊ ነኝ አንቺ ኢትዮጵያዊ ነሽ እኔ ምን ላደርግልሽ እችላለሁ ባቅሜ ምን ባደርግልሽ ነው
ባቅሙ ሁሉም ባቅሙ ያለም የሚችለው ነገር እንዲረዳኝ ጠይቃለሁ
ምንድነው በቅድሚያ የምትፈልጊው
በቅድሚያው መብላት መቻል አለበት
ኦኬ ኦኬ ኦኬ
ማረፍ መቻል አለበት ብዙ ችግሮች አሉ
በኦኬ ይሄንን ለማድረግ ቢፈልጉ ኢትዮጵያኖች በማን በኩል ይርዱሽ በስደተኛው ማህበር በኩል ይረዱሽ ይችላሉ የስደተኛው ማህበር ፍቃደኛ ነው
እሱን እንጠይቃቸው
ጠይቂና ሬዲዮኑ ፕሮግራም ከመአለቁ በፊት ንገሪን መቼም ኢትዮጵያዊ ሆዱ ሩሩሩ ነው እንኳን ለወገኑ ለሌላም ለባድም ይሆናል እንዲህ አይነት ችግር ሲደርስባት አንዴት ዝም አይልምና ከፕሮግራሙ ማለቂያ በፊት የስደተኛው ማህበር የሚለውን ንገሪኝ ሐላፊነት ይወስድ እንደሆነ
በእነሱ ወክል ይረዱኝ በእነሱ ወክል ያገኙኝ ይችላሉ ሁሉም ሰው
አዎ ግን እነሱ መጀመሪያ መናገር አለባቸው ህዝቡ ማወቅ አለበት አሁን ሬዲዮን ከመዘጋቱ በፊት ይሄንን ያዳመጠው ህዝብ እንዴት እንደምንረዳሽ ማወቅ መቻል አለበት ስለዚህ ይደውልልን የስደተኛው ማህበር እንደሱ አርግልን መልካም እድል እንመኛለን ፈጣሪ ደግ ያሰማሽ ላንቺም ፈጣሪ ይጠብቅሽ እናት
አሜን አሜን
ሰላሙ አሜን
አርማት ሰማል
አረ ይሰማላው
ይሰማላው አይ ይሰማላው መስመር ላይ ነው ሐሳብ አስተያየቱ መከተል ይችላሉ።
እሺ ምንድነው የልጅቷ ጉዳይ በጣም ያሳዝናል። እኔ ካሁን በፊት በጌዲዮን ጋር ጉዳይ በተያዘ ያገኘሁት አንድ ልምድ አለ። አንዳንድ ጊዜ የኢትዮጵያኖች ኬዝ በደንብ አይታይም እንዳየሁትና እንደተረዳሁት የሱ ኬዝ በሙሉ ኔጋ አለ እና ወደ ኢትዮጵያ ሊመለስ የሚያስችለው ጉዳይ አልነበረም ፍቃድ ሊያሰጠው የሚችል ነገር ነበር። እና አሁን እኔ የምመክረው አንድ ነገር ለዚህ ልጅ ይሄ ከኢትዮጵያ ብትመለስ የሚደርስባትን ይሄንን ወረቀት ያገኘችውን ወረቀት በእጇ ይዛ እኔ አንድ ተበታ ልጅ ነው በዛ እንትን ጥሩ ሰው ነች ብዬ ነው እኔ ካሁን በፊት በሱ ጉዳይ ባደረኩት ከተገናኝቻት ነበር የእሷን አድራሻና ሜል ወይም ደግሞ በፈለገችው መንገድ እሰጣታለሁ። እዛ ጋምላስታን ሄዳ የሴትዮዋን ጠይቃ ልታነጋግር ትችላለች። እኔ ይህን አድራሻና ስሜን ልክላታለሁ በሆነ መልክ እና ጋምላስታን ሄደው ይህንን ከኢትዮጵያ እንድትመለስ የሚመጣባትን አደጋ አንድ ወረቀት ያዘች በጣም አሪፍ ነው ጥሩ ነገር ነው እና ፓስፖርቷን ይዛ እዛ ትቅረብ። ይሄ እስቲ የሚሏትን ኬዟንም ልታይላት ትችላለች። ይሄ ላስመልሳት የሚችል ነገር አይደለም። ይሄ ኢንሁማን የሆነ ነገር ነው። ይህን ብዬ ለመምከር ነው። አመሰግናለሁ።
እሺ በጣም እናመሰግናለን አስተያየቱ። ከአድማጮቻችንም ሌሎች የሚሰጡ ሐሳብ አስተያየቶች ካሉ በስልክ መስመሮቻችን ይደውላችሁ ሐሳብ አስተያየቶች መስጠት ትችላላችሁ። አድማጫችን እናመሰግናለን።
አንተ እሺ
አድማጮቻችን አንድ አጥር ያለ ከኢትዮጵያ ሶሻል ዴሞክራቲክ ፓርቲ የስዊድን ማለት ነው የደረሰን ማስተዋቂያ አለ። ማስተዋቂያው የሚለው የከበረ ሰላምታችንን በማስቀደም የአባልነት አመታዊ ክፍያውን 240 ክራውን በስዊስ ቁጥር 123081 0341 ደግመዋለሁ 123081 0341 እንዲከፍሉ በአክብሮት እንጠይቃለን። ማሳሰቢያ ተከፋይነቱ ለኢትዮጵስካ ኤስ ፈሬኒንግን ሜድለምስ አቪፍት ማስፈሩን አይርሱ። ከሰላምታ ጋራ የኢትዮ ሶሻል ዴሞክራት ማህበር የስራ አስኪያጅ ኮሚቴ ይላል።
አድማጮቻችን ፕሮግራማችን እንደቀጠለ ነው። አንድ ሁለት የስልክ መልእክቶችን ተቀብለናል። አቶ ዮሐንስ የሚባሉ አድማጫችን በአሁን በቀረበችው ልጅ ላይ የተለየ ህግ በኢሚግሬሽን ላይ የተለየ ህግ ሊኖር ስለሚችል እሱንም አስተባብረን ማድረግ የምንችለው ነገር ሊኖር ይችላል ብለዋል። እሳቸውንም ኮንታክት ማድረግ የምንችልበት ነገር ካለ ይሄን ከህጉ አንጻር ምን ማግኘት የምንችልበት ፍቃድ ማግኘት የምትችልበትን ምድል የማመቻቸት እድል ሊኖር ይችላል ብለዋል። እሳቸውንም ከልብ እናመሰግናለን። ምናልባት ኮንታክቷንም ለእሳቸው ወይም የእሳቸውን ኮንታክት ለእሷ ሰጥተን ማድረግ የምችሉትን ማድረግ እንችላለን ብለን እናስባለን። ከዛ ባለፈ አቶ ሁሴን ሺፋ የሚባሉ አድማጫችንም ኃላፊነቱን አንድ ሰው መውሰድ አለበትና ገንዘቡን አሰባስቦ መረዳት የምትችልበትን መንገድ ማመቻቸት አለብን ብለዋል። አቶ ሁሴን ሺፋ ራሳቸው ኃላፊነቱን እኔም በሆን መውሰድ ይችላልው ብለዋል። አህመድ ታቃቸዋል አቶ ሁሴን ሽፋንና
መልካም ፈቃዳቸው ከሆነና ኢትዮጵያዊው ደግሞ ፈቃደኛ ከሆነ የኢትዮጵያ ድምጽ ሬዲዮ ይሄንን ፖዚቲቭ ነው የሚሆነው። እንዳጋጣሚ ሆኖ የስደተኛው ማህበር ስም ማሰባሰቡን ስለሚሰራ ምናልባት እነሱ በዛው ይሰራሉ ብለን ነበር። ማንንም ይስራው ዋናው ለህታችን የሚመረሱ ነው። የትም ፍጪው ዱቄቱን አምጪው ነው እንግዲህ ይተባበሩልን። በተጨማሪ ግን የስደተኛው ማህበር ቶሎ ደውሎልን የስም ማሰባሰቡን እንዴት እንደሚያካሂዱ ቢነግሩን ጥሩ ነው።
መልካም ደስ የሚል ነው። የኢትዮጵያውያን እንደዚህ መረባረብም ደስ የሚል ነው። እባካችሁ ወገኖቻችን ለእህታችን ያላችሁን ነገር በማድረግ እንድንተባበራት በዚሁ መልእክታችን እናስተላልፋለን። ፕሮግራማችን ይቀጥላል። ወደሚቀጥለው ፕሮግራማችን የምንሄድ ይሆናል። አብራችሁ ቆዩ።
እንግዲህ በመግቢያ ፕሮግራማችን ላይ እንደገለጽንላችሁ አሁን አጠር ያለ ውይይት እናንተም መልካም ፈቃዳችሁ ከሆነ እንድትካፈሉበት ኢትዮጵያ ውስጥ ሊቆም ያልቻለው ሊያባራ ያልቻለው የዚህ የዘር ለይቶ ጭፍጨፋና ማሳደድ ጉዳይ ምን መደረግ አለበት? ለምንስ ነው ያልቆመው? መቼ ነው የሚቆመው? ምንድነው ምክንያቱ የሚለውን እስቲ ተመስገን ባንተ ልጀምር።
በጣም አሳዛኝ ነው እየተፈጠረ ያለው ነገር አህመድ። ያው እንደምታውቀው አሁን በሰሜን ሸዋ አካባቢ የተፈጠረው ነገር በጣም አስደንጋጭ ነው። በዚህ በሸዋ አርቢትና በቀወት ወረዳ አካባቢ ትላንት የጀመረው ከፍተኛ ተኩስ እንዳለ ነው እየሰማን ያለ ነው። እና እንደው ምናልባት ይሄን ከንጭጩ ከመጀመሪያውኑ ማስቆም የሚቻልበት እድልም ነበር። ቅድም ያሰማህን ድምጽ እንደሚለው እንደምናስታውሰው መጀመሪያውኑ በተለይ በወለጋ አካባቢ የተፈጠረው ነገር ምናቀው ነው መከላከያ መነሳቱ መከላከያ ተነስቶ በሰዓታት ልዩነት እነዛ የአማራ ህዝቦች መጨፍጨፋቸውን የምናስታውሰው ነገርና በምሬት ነው ያንን በድምጽ ፓርላማ ላይ እየተናገሩ የነበሩት ምንም አቅም ማጣታቸውን መተባበር መቻል እንዳለብን የተናገሩትና የመንግስት እጅ ባይኖርበት ኖሮ እነዛ መከላከያ ሰዎች መነሳት አልነበረባቸውም ቢነሱ እንኳን መተካት አለባቸው የሚለው ነገር እኔ ፐርሰናሊ ሼር የማደርገው ነገር ነውና
ሌላው ምንድነው ትናንትና የተፈጸመውን ነገር በተመለከተ በቢቢሲ መግለጫ ሲሰጡ ያካባቢው ሐላፊ እንደም ባለ የቀበሌ ምናምን ሐላፊ ለመንግስት ድረሱልን ስንል የሚደርስልን የለም ዞር ብሎም የሚያየን የለም ምንድነው ይሄ ነገር አንድ መንግስት የህዝቡን ሰላምና ደህንነት ለማስጠበቅ ካልተሯሯጠ እንዴት ነው ታዲያ ህዝቡ ድረሱልን እያለ ሲጮህ እሳቱ ከበረደ ከጠፋ በኋላ አመዱ ከበረደ በኋላ መድረሱ ምንድነው ጥቅሙ? ይሄ ነው ለኔ ግራ የገባኝ ትርጉም አጣሁለት።
እነት ነው
በፖዚቲቭ ነገር ለማየት የምፈልገውን ነገር በሙሉ ምክንያታዊ ነገር ያበላሽብኛል። በየምክንያቱ ይበላሽብኛል። ራሴን ለማስረዳት ምናልባት ይሄ ነው ጉዳዩ ይሄ ይሆናል ይያልኩስል አይደለም። ፓርላማ ውስጥ የፓርላማ አባሎች ኡኡ የሚሉበት ነገር መንግስት ለምንድነው ዝም የሚለው ያስጠይቃል። ወለጋ ውስጥ ተነሱ ተባሉ ጠባቂ እዛ አካባቢ የነበሩ ወታደሮች ልክ እነሱ በተነሱ በሶስት አራት ሰዓት ውስጥ ገብተው ፈጫቸው። ተነሱ ሲባል እዛ የተቀመጡ ወታደሮች እንዲነሱ ሲፈልግ መጀመሪያውኑ እዛ ገዳዮች እንደነበሩ ይታወቃል። ለምንድነው የተነሱት? እንደገና መተክል ውስጥ ደግሞ ጠባቂዎቹን ሂዱ አሏቸው። ህዝቡን የሚጠብቁት ሂዱ ብለው ወዲያው ሌሎቹ ገብተው ገደሉ። እኔ ያ መሆኑ ብቻ ሳይሆን በጣም የሚያሳስበኝ ይሄንን እርምጃ የሚወስዱትን ተነሱ የሚሉትን ወታደሮቹን ወደ ሌላ ቦታ እንዲሄዱ የሚያደርጉትን ወታደሮቹን እንዳይጠብቁ ተነሱ የሚሏቸውን ለምንድን ነው ይሄን ያደረጋችሁት ብሎ ያንን ትዕዛዝ የሰጡትን የሚጠይቅ የለም። አይጠይቁም። ይኸው በምዕራቡ ዓለም በሊበራል ዲሞክራሲ አንተ አካውንታቢሊቲ የሚሉት አለ። ለምትሰራው ነገር ሁሉ ትጠየቃለህ። እኛ ሀገር ግን አትጠየቅም። ገለህም አትጠየቅም። ወንጀል ሰርተህም አትጠየቅም። በተለይ ደግሞ በመንግስት ስልጣን ስር ያለ ከሆንክ አትጠየቅም። ይሄ ነው እኮ የዲሞክራሲ አንዱ እንትኑ ምንድነው? ከህግ ውጭ ከሰራህ ድርጊትህን ትጠየቅበታለህ። እኛ ሀገር ግን አትጠየቅም። የሚጠይቅህ የለም። ካልተጠየቅኩ ነው የፈለኩትን ማድረግ የምችል ከሆነ ምንድን የሚያስፈራኝ ነገር አለ? እስቲ አድማጭ አለና እንግዲህ በልጅቷ ሊሆን ይችላል ይግቡ አድማጬ።
ሄሎ አድማጭ ይሰማል?
ይሰማኛል።
አድማጭ ይሰማል? ሐሳብ አስተያየቱን መከተል ይችላሉ።
እሺ፣ አሁን እህታችን ገብታ አንዳንድ ነገር ተናግራ ነበረ። ሉላ ትባላለች። የደረሰባትን ችግር ያው እየሰማን ነው ሁላችንም። ሁለቱም ኩላሊት ዳሜጅ መሆን ነው። በእኛ ስደተኛ ማህበር ውስጥ ትገኛለች። በዚህ ማህበር ውስጥ ደግሞ እሷን ለመርዳት የትኛውንም ነገር ለማድረግ ራሱ ማህበሩ እንቅስቃሴ እያደረገ ነው። ምንድነው ወደዚህ ራዲዮ ጣቢያ እንድትመጣ ያደረግንበት ነገር ምንድነው? አንዳንዴ ከማህበሩ አቅም በላይ የሆነው ነገር በዚህ ከተማ የሚኖር ኢትዮጵያውያን በሙሉ ሁሉም እጁን ዘርግቶ ሊረዳት ይገባል ወደሚለው ሐሳብ ስለመጣ ነው ወደዚህ ላክና። ባለው በኢሚግሬሽን አሰራር ደረጃ ያው አሁን በጣም ከብዳል ነገሮች በሙሉ ብዙ ሰዎች ከሀገር የማስወጣት ህክምና ያለ መስጠት በጣም ከባባር ችግሮች እየታየ ነው። ይህን ነገርም እንደ ኢትዮጵያውያን ምን ማድረግ አለብን የሚለውን ነገር ትኩረት መስጠት ነው። ምናልባት ከፖለቲካ አንጻር ሲታይ ከሀገሩ ሰላም ነው ጥሩ ነው፣ ስለዚህ ወደ ሀገራችሁ ተመለሱ የሚለው ነገር አመስግኗል። ቢሆንም ግን ሀገር ቤት ደግሞ ያለውን ነገር በራሳቸው ሚዲያ እና በተለያየ አቅጣጫ ደግሞ ሀገሪቱ ሰላም እንደሌላት እና ሀገሪቱ እንዳልተረጋጋች ደግሞ በተቃራኒ ሲናገሩ እንሰማለን። ማዕቀብ ለመጣልም አምባገነን መንግስት እንዳለ ማዕቀብ ለመጣልም ራሳቸው በራሳቸው ደግሞ ሲናገሩ እንሰማለን እና የሁለት ሀሳብ ልዩነት ነው የምናየው። በዚህ በኩል ሀገራችን ሰላም ነው ከሀገር ውጡ ይላሉ፣ በዚህኛው በኩል ደግሞ ሚዲያቸውን ሽፋን አድርገው ሀገራችን ተበጠበጠች፣ አምባገነን መንግስት እንዳለባት፣ አድሏዊ ኢፍትሃዊ ነገር እንዳለበት የሚያሳይ ነገር ነው እና የስዊድን መንግስት እንዲህ አድርገን መጠየቅ እንዳለብን ምን ማለት እንዳለብን ማህበሩ ብቻ ሳይሆን ይሄን ነገር እንቅስቃሴ የሚያደርገው በቅርብ አንድ እንቅስቃሴ ያደርገናል። የኢሚግሬሽን ቦርዶችን ለማናገር ሞክረናል፣ አናግረናል በኢትዮጵያ ድምጽ ራዲዮ ረዳትነት እነሱን ማግኘት ችለናል፣ ያለውን ችግር ለማስረዳት ሞክረናል። ግን ደግሞ እንደ ማህበረሰብ እንደ ኢትዮጵያውያን በዚህ እንደምንኖር ኢትዮጵያዊ ኮሚኒቲ እንደዚህ ፕሮብለም በጤና ፕሮብለም ሲገጥማቸው ሰዎች የጤናው ችግር አለ፣ በሳይኮሎጂ ጤናው አማጣፋ የሚጎዳት ነገር አለ፣ እንደገና ደግሞ ፋይናንሻል ጉዳት አለባት እቺ ልጅ ዲያሊሲስ አድርጋ መጣ መብላት አትችልም፣ ዲያሊሲስ አድርጋ መጣ መተኛት አትችልም፣ እንደገና ነገ በፖሊስ ሆስፒታል ተነገወዲያ በፖሊስ ሆስፒታል መባሉ ካለባት ከጤና ችግር አንጻር ይሄ ደግሞ ሲጨመር በጣም ትጎዳ ስለምትችል እንደ ኢትዮጵያዊ ማህበር አሁን አንድ የማየው ነገር አለ። ከዚህ ብዙ ብር እየተዋጣ ሀገር ቤት ሰዎች ይታመሙ፣ ሰዎች ችግር ሲገጥማቸው በየፌስቡክ ላይ ሲረጭ ሁላችንም የራሳችንን እርዳታ እናደርጋለን ሀገር ቤት ስላሉ። እዚህ ደግሞ ያላየነው ችግር አለ፣ ብዙ የምናየው እዛ ያለውን ችግር ነው። በኢሚግሬሽን ደረጃ እዚህ ብዙ ሰዎች ከቤት ወጥተው መኖሪያ አጥተው ህክምና ተከልክለው የስኳር በሽተኛ የሆኑ ሰዎች ህክምና ተከልክለው ይሰቃያሉ፣ ቀይ መስቀል ህክምና ለማግኘት ይሄዳሉ እና ያኛውንም እንደምንረዳ ሁሉ በዚህ ያሉት ኢትዮጵያውያን ወገኖቻችንን መርዳት አለብን። የትኛውም የሃይማኖት ተቋም የሙስሊሙም የሃይማኖት ተቋም ቢሆን የክርስቲያኑም የሃይማኖት ተቋም ቢሆን እንደዚህ አይነት ነገር ሲደርስ ወደ ኢሚግሬሽን መሄድ ማለት በሃይማኖት ደረጃ ፖለቲካውን ትተው ሰው በሰብአዊነት ደረጃ መርዳት አለበት። አሁን እቺ ልጅ ወደ ሀገር ቤት የማትመለስበትን ከሀገር ቤት የጤና ሚኒስቴር የጻፈላት ነገር አለ። ምንድነው? በእኛም ሀገር ብትመጣ ህክምናውን ማግኘት እንዳትችል በጣም ብዙ ታካሚ ስላላቸው ይሄን ነገር ማድረግ እንደማይችሉ እዚህ ደግሞ ይሄን ነገር መታከምን አትችይም ይሄን ነገር ይሄ ያንን ደብዳቤ ዳመጣ መታከማችሁ ነው ያሏት እና ይሄን ነገር ማስቆም አለብን።
በጣም
አንዳንድ ነገሮችን ማስቆም እንችላለን እና
በጣም ጥሩ ሀሳብ ነው። እኛም ምን ጊዜም የደጋገምን የምንለው ባንድ ላይ ተያይዘን ከቆምን ለእያንዳንዱ ጥያቄ መልስ ለመፈለግ እንሞክራለን፣ እንታገላለን። ባንድ ላይ መቆም ያስፈልጋል፣ እንስማማለን። አሁን በተጨባጭ ኮንክሪትሊ እቺ ልጅ እንደምንሰማው አጭር ጊዜ ነው ያላት። እያንዳንዱ ቀን የሆድ ነገር ሆድ ይቆርጣል ይባላል። ዛሬ ምን በልታ ታደራለች፣ ነገ ምን በልታ ትውላለች? ይሄን ሁሉ መመለስ አለብን። በኢትዮጵያዊነታችን ቅድም አንቺ እንዳልሽኝ በፌስቡክ ላይ ኢትዮጵያ ውስጥ አንድ ነገር አንድ ሰው እንዲሆነ ሲባል ሰው ይረባረባል። ለስሙም ይሁን መልካም ስራ ለመስራትም ይሁን አላውቅም፣ ግን እዚህ ፊት ለፊታችን በዚህ በሽታ ተይዛም ምግብም ምንም የሌላት እህታችንን ቶሎ እንድረስላት። ለዚህ ደግሞ ኮንክሪትሊ ምን እናድርግ? ከእናንተ ነው የምንጠብቀው። ስም እናሰባስብ ብላችኋል። ይሄን ስም ለማሰባሰብ ይሄ ሬዲዮ የሚከታተለው ሰው እንዴት ይደርሳል? መልእክት ንገሩን። ትንሽም ያቅማችንን ብንወረውር በማን በኩል እንወርውር ንገሩን። ህዝቡ ይረዳል። እኔ ያውቃለሁ ኢትዮጵያዊ ሩሩ ነው። 10 ክራውን ካለው 5ቱን ይሰጣል። ቶሎ ይሄንን መልሱልን በእናንተ በኩል አሁን ወይንም አስባችሁ መልሱልን። ሬዲዮን
ሳይዘጋበት በጣም ግዴታ ይሰጥም ይላልና
በጣም ጥሩ።
ረሃብ ግዴታ ስለማይሰጥ የኛ ተቋም የራሱ የሆነ የባንክ አካውንት የለውም እና በዚህ በኢትዮጵያ ድምጽ ራዲዮ ገንዘብ ተሰብስቦላት በእናንተ ስለ እናንተ ፍቃድ እንጠይቃለን።
በእናንተ ችግሩ የትንሽ ኮምፕሊኬትድ ይሆናል። የሬዲዮኑ ፍቃድ ያለ መኖር አይደለም፣ የማህበር ገንዘብ ስለሆነ ማውጣቱ የኔ ፊርማ፣ የገንዘብ ያዩ ፊርማ፣ የምኑ ብዙ ጣጣ አለው። ስለዚህ እኔ ሰጀስት ማደርገው ከእናንተ ከስራ አስኪያጅ ውስጥ አንድ ሰው አካውንቱን ይስተን ይሄ መተማመንን ይጠይቃል ምንም እንትን የለውም አንድ ሰው ይስተን ወይ ደሞ ሐሰን ሺፋ የሚባልም ብሏል ቶሎ እንዲደርስ ለማለት ያህል ነው ቶሎ እንዲደርስ
ኦኬ እኛ ምንድነው የምናረጋው እንደ እንትን እንደ ኢትዮጵያዊ ኮሚኒቲ ምንናደርግ
ኦኬ
ራሳችን አንድ ለሶስት ሰዎች ሆነን ከኢትዮጵያ ኢንትራዲዮ ከዚህ ከስደተኛ ማህበሩ ከኢትዮጵያ ስድማን ኮሚኒቲም አንዳንድ ሰዎች አድርገን ገንዘቡ የሚመጣውን ገንዘብ የቫይበር ግሩፕ ከፍተን እያንዳንዱን ነገር ወደ ዲጂታል ካላከውን ገንዘብ እዛ ላይ ፍለፍት ይጋስገቡትንም ሰዎች ስማቸው መጻፍ የሚፈልጉትን የጣፈን ሁሉም ሰው እንዲከታተሉ አድርገን
እንዲያደርጋ
ገንዘቡን ደስ ማድረግ
ይችላል ጊዜ እንዳይፈጅ እንዲብናረግስ በቫይበር ላይ አሁን ሲጅክ ስጥንት ስዊስ ስጡንና ስለሻውን ስጡልና ለከዚህ በፊት እንደሚደረገው ቫይበር ላይ ያንን ስልክ ቁጥር ጽፋችሁ ያንን ስዊች ቁጥር ጽፋችሁ እዛ ላይ 5 ክራውንም 10 ክራውንም እኔ ኢትዮጵያዊን እግሩ ላይ ወድቄ የምጠይቀው ለምን ሺ ያልሰጠሁም ብሎ እንት እንደ 5 ክራውንም ትሁን ኦነስትሊ የሚችለውን እዛች ላይ መርዳቱን ይጻፍ ያ ተሰብስቦ ይሰጣት በዚህ ምስማማ
አዎ ለምን ስማማለሁ
በጣም ጥሩ ያቺን ስልክ ሰጥናለሽ ስዊች
አሁን ይከላችኋለሁ
ላኪልን እንደውም ተናገሪው ስሙ ህዝቡም እንዲሰማው ተናገሪው
ኦኬ
ሐሰን ሲፋን በዚህ አጋጣሚ ከፍ ያለ ምስጋና እናቀርባለን እንግዲህ እንደሰማው በዚህ አሁን በሚሰጠው ስዊች ቁጥር ሁላችሁም ኢትዮጵያውያን የተቻላችሁን እርዷት ሪሊ ዲያሊስ እንግዲህ ባይኔ ባላይም በቲዮሪ አቀዋለሁ እንዴት ከባድ እንደሚሆን ስራ ከለለ ምግብ ከለለ ረፍት ከለለ ምን ከለለ አይናችን እያየ ሰው ልጅ ህይወታችን ህይወቷ ማለፍ የለበትም እና ተባበሩ ወገኖች ከልብ ነው የምጠይቃችሁ
ሄሎ
ቀጥይ
070 00 00 3 3 9 1 8 3 8 3 ኦኬ ደግሞ 070 00 00 3 9 1 8 3 አ
በጣም ጥሩ አድማጮቻችን ውድ ኢትዮጵያውያን አድማጮቻችን አንድ ህታችንን ለመታደግ ስንትና ስንት ኪሎ ሜትር ያሉ ወገኖቻችን ለመርዳት በሚምንጮህበት ሁኔታ ይያል ቢኖርም አንድ ህታችን ፍለፍታችን እዚህ በጭንቀት ላይ ስለሆነች ሷን አትሊስት ምግብ መበልታ እንድታደር ለማድረግ በዚህ ስዊች ቁጥር የተቻላችሁን እርዱ 0700039183 ደግመዋለሁ 0700039183 በዚህ አጋጣሚ እንግዲህ ቫይበሩን ዛሬውኑ ትከፍታላችሁ አሁንኑ ከፍታችሁ እዛ ላይ ሰው ይጽፋል
ኦኬ
ተግባባን በጣም ጥሩ በሁሉም ቫይበር እንትኖች ላይ አውጧቸው የኢትዮጵያ ኮሚኒቲ ማለ የኢትዮጵያ ሬዲዮ ማለ በሁሉም ላውጡት እዛ ላይ ይጽፋል ሰው
ኦኬ
በተለይ እናንተ እንት ላውጡት የኢትዮጵያ ምናምን እዚህ የሚለው ላይ
አውጡት ማበር ግድተኛ ማለት
አውጡት ሁሉም ላውጡት ሰው ይርዳ
እና እኔ ደግሞ አንድ የመጨረሻ መናገር የምፈልገው ምንድነው ቤተክርስቲያኖች በሃይማኖት ደረጃ የሙስሊም ሃይማኖት ተቋም አለ የኦርቶዶክስ ሃይማኖት ተቋም አለ እንደዚህ ስደተኞችን ሰብስቦ በግል ማናገር መጸለይም ካለ መጸለይ ማስተማርም ካለ በእንደዚህ ችግሮች በሚያልፉበት ጊዜ የቤተክርስቲያን ካህናት ወይም ሼቶችን ቢሆኑ እንደዚህ አይነት ሰዎች ሰብስበው አብረው የመሆኑና ችግሩን ጊዜውን የማሳለፍ ነገሩ ቢለመድ መልካም ነው የመጨረሻ
ብቻ የቀረ የመጨረሻ ብቻ የስም ምንድነው የፊርማውን እንዴት ነው የምታረጉት ህዝቡ እንዲያደርግ
ፊርማው በኢትዮጵያ በኮምበማንም ኢትዮጵያ ስደተኞች ማህበርስም ፊርማ ልናዘጋጅ
የት ነው ኢትዮጵያዊ መፈረብ የሚችለው እሱንም ደግሞ እስከ ፕሮግራማችን ፍጻሜ ድረስ
ግሩፕ ፈጥረን እንበትነዋለን ከዛ ላይ ሁሉም ይያገኝ
ንገሩን በሬዲዮ ንገሩን ከፕሮግራም ፍጻሜ ድረስ ንገሩን ለህዝቡ እንዲሰማ በጣም ጥሩ እናመሰግናለን
እሺ መልካም ቀን
Yeah, I'm a savage, yeah, I'm a savage, yeah.
ፕሮግራማችንን እንደቀጠለ ነው። ምናልባት ቀደም ሲል ወደ ጀመርነው ርዕስ ነው ለነሄድ ምን ይችላልውና ምናልባት በሰሜን ሸዋ እየተካሄደ ያለውን የዘር ማጥፋት ጉዳይ ስናነሳ ቆይተናል። ምናልባት ባልደራስ ለእውነተኛ ዴሞክራሲ ፓርቲና የአማራ ብሔራዊ ንቅናቄ ፓርቲ ጥምረት ፈጥረዋል ምናልባትና አሁን እየተፈጠረ ባለው ጉዳይ ላይ እነዚህ ሁለት ፓርቲዎች ጥምረት ምን አይነት አንድምታ ይኖራል የሚለው ምናልባት ከአህመድ ጋር ውይይት እናደርግ ይሆናል። ምናልባት አህመድ የነዚህ ሁለት ፓርቲዎች ጥምረት እንደው በኔ እይታ ግልጽ ተአማኒነት ያለው ፖሊሲ ለማውጣት ይጠቅማል ብለን እናስባለን ወደፊት? እንደው አሁን ኢሚዲየትሊ አሁን በአሁኑ ሰዓት እየተፈጠረ ያለው በስ በአራቱ ማቅጣጫ በአማራ ተወላጆች ላይ እየተካሄደ ያለውን ጥቃት እንደው የሁለቱ ጥምረት ምን ሊያመጣ ይችላል ብለን እናስባለን? እንደው እነዚህን ሰዎች ከመታደግ አንጻር አሁን በጣም አስቸጋሪ ሁኔታ ላይ ነው ያለው። መንግስት ነው ስልጣን ላይ ያለውና መንግስት ነው ይሄን ኃላፊነት መውሰድ ያለበት። ግን ወደፊት አሁን ምርጫው እየቀረበ ባለበት ሰዓት የሁለቱ ጥምረቶች ትልቅ እገዛ ሊፈጥር ይችላል ብለን እናስባለን? ሁለቱ ፓርቲዎች የሚያራምዱትም አይዲዮሎጂ እነዚህ ተመሳሳይነት ስላለው ረዘም ያለ ጥምረት ሊፈጥር ይችላል ብለን እናስባለን? ግን ኢሚዲየትሊ አሁን ለነዚህ ሰዎች ጥቃት ላይ ላሉ ሰዎች ምን አይነት አንድምታ ይኖራል ብለ ታስባለህ? የሁለቱ ፓርቲዎች ጥምረት
እንግዲህ ለየት እናርገው። አሁን ሰሞኑን የሚደረገው የጥቃቱን እንትን በተመለከተ እዚህ አልጣዬ ነው የሚባለው?
አዎ አጣዬ
የሚባለው ላይ የደረሰውን ችግር በተመለከተ አብን ያወጣው መግለጫ አይቼዋለሁ፣ ትናንት ማታ አይቼዋለሁ። እና እንደው መግለጫው የሚለው ምንድነው? ከመንግስት ጋር ተባብረን መንግስትም ይሄን ነገር ችላ ማለቱን አቆሞ የአማራ የብልጽግና ፓርቲም ይሄን ነገር ችላ ማለቱን አቆሞ ህዝቡን አስተባብሮ ይሄን ነገር መቋቋም መቻል አለበት ነው የሚለው። በጣም የበሰለ መልእክት ነው ያየው። ምክንያቱም ብዙ ጊዜ ኢትዮጵያ ውስጥ አንድ ነገር ሲፈጠር አንዱ ድርጅት ይሄው ነው የነበርኩ ያልኩት ይሄ ያልኩት ቢሆን ኖሮ አይሆንም ይሄ ችግር አይደርስም ብሎ ሌላውን መወንጀል ነበር የሚመርጠው። አሁን ግን ያየሁት የአብኑ መግለጫም ነው የሚለው ህዝቡ ከ መንግስትና ከአማራው ብልጽግና ፓርቲ ጋር ቆሞ ይሄን ነገር በጋራ እንዲቋቋም የአጥፊዎችን የተንኮለኞችንም ሴራ እንዳይከተል ያክራሪ ከበዚህም በዛም ያሉትን አካላት እንዳይከተል የሚል እንትን ያወጣው የመሰለ መግለጫ ነው ለሰላም አንድ ሱ ነው። ሌላው ያብንና የባልደራስን ጥያቄ በተመለከተ አትሊስት አንዳንድ ነገሮችን አያለው እነት ለመናገር ተመልክቼ ነበር ትናንትና በሆነ በምን ሬዲዮ ላይ ነው የሶስቱን አብን ባልደራስና እናት የሚባል ፓርቲ አለ በነገራችን ላይ የሶስቱን ፓርቲዎች በአዲስ አበባ ጥያቄ ላይ የሚሉትን አዳምጬ ነበር ከመሪዎቻቸው ለኔ የኢዜማ ባልደራስና እናት የሚባሉት ፓርቲዎች የኢዜማን አመለካከት በአዲስ አበባ ላይ ልክ እንደ አብን አንድ አይነት ነው ለኔ ኢትዮጵያ አዲስ አበባ የሁሉም ኢትዮጵያዊነት ነው የሚለው ሶ እኔ ምንም ችግር አላይበትም ሁለቱ ለምን በአዲስ አበባ ላይ ተጣምረው እንደማይሰሩ የግል ችግር ካልሆነ መስተቀር የፉክቻ ይሄ ያልሰለጠነው አገሮች የሚያደርጉት እኔ ያልኩት ካልሆነ መስተቀር የሚሉ ፉክቻ ካልሆነ መስተቀር ልዩነት አላየሁበትም እንግዲህ ካልዋሹ መስተቀር ሁለቱም የሚሉት አዲስ አበባ የኢትዮጵያዊ በሙሉ ነች አዲስ አበባን መምረጥ የሚችለው አዲስ አበባ የሚኖርና አዲስ አበባ የተወለደ ወይም ደግሞ አዲስ አበባ ነዋሪ የሆነ ይሄ ኖርማል ነው የትም ያለ ነው ይሄንን በጋራ ሆኖ መስራት አለባቸው አብን ደግሞ የአማራ ብሔራዊ ንቅናቄ ስለሆነ አዲስ አበባስ መወዳደር በግሉ ካልፈለገ የኢትዮጵያን አንድነት እኔ እውነት ለመናገር ኢትዮጵያ ያለ አማራው አማራው ያለ ኢትዮጵያው በተለይ አማራ ያለ ኢትዮጵያ መኖር አይችልም በእኔ እምነት የኢትዮጵያ መኖር ለአማራው ወሳኝ ነው አማራው በየአገሩ የሚኖር ህዝብ ነው ኢትዮጵያን በሙሉ የጋራን አርጎ የሚኖር ህዝብ ነው ስለዚህ አዲስ አበባ ላይ ያለው የአማራ ተወላጅ አብንን የሚደግፍ ከሆነ አብን አዲስ አበባ ላይ ካልተወዳደረ አብን ደግሞ አዲስ አበባ የሁሉም ኢትዮጵያዊነት የሚል ከሆነ አብንና ባልደራስ አንድ መሆናቸው ለኔ የፖለቲካ ስማርት ሙቭ ማለት ይሄ ነው ነው politics is the art of the possible ይላል ፈረንጆቹ ፖለቲካ ጥሩ ነገር የምትፈልገውን ትን በጥቂትም ቢሆን ያገኛ ወደፊት መሄድ ነው ይሄ ነው መሆን ያለበትና አንዳንድ ሰዎች ምን ይላሉ አብን አማራ ብሔራዊ ንቅናቄ ያማራ ስለሆነ እንዴት ከባልደራስ ከነሱ ጋር ይቆማል አላማቸው አንድ ከሆነ በአላማ አንድ ከሆኑ አብን አባሎቹ አዲስ አበባ የኢትዮጵያዊ በሙሉ ዋና ከተማ ነች አዲስ አበባ መመረጥ ያለባት አዲስ አበባ በሆነው ነዋሪ ህዝብ በመረጠው ሰው ነው የሚል ከሆነ አብንም ያንን አቋም ካሻገረ ለምንድነው ሁለቱ አንድ ላይ ሆኖ መስራት የማይችሉት there is no reason ጥላቻ ከሌላው በኩል ጥላቻ ለምን የአማራው ድርጅት ያብኖችን አቋም የባልደራስን አቋም ደገፈ የሚል ካለ ያ ተሳስቷል አንድን ድርጅት ወይንም አንድን ግለሰብ የምትወቅሰው በሚያወጣው መመሪያና በሚሰራው ስራ ነው የሁሉም ስራ አዲስ አበባ ለሁሉም አዲስ አበባ ነች ካለ there is no reason የምትጣላበት ምክንያት ለኔ አሁን ትልቅ
ምናልባት ከሌሎች ክልሎች ወይም ከሌሎች ህዝቦች ጋር ጥምረት የመፍጠር ነገሮችን ቢፈጠር በአዲስ አበባ ላይ ታማኝነትን የመፍጠር ለምሳሌ አሁን የባልደራስ ፓርቲ የአማራን ክልል ጉዳይ ነው ይዞ እየተንቀሳቀሰ ያለው የሚሉትን ሰዎች
የማን የባልደራስ ፓርቲ
አዎ የባልደራስ የአማራ ክልልን
ምንድነው የአማራ ክልል
የአማራ ሰዎችን ጉዳይ የማስፈጸም ጉዳይ ነው የሚሉ ሰዎችን የአማራ
ሰዎች ጥያቄ ጉዳይ ምንድነው
አሁን ልመጣለ ነው አሁን እንደዛ የሚሉት ሰዎች አሁን የአብን የሁለቱ ጥምረት መፍጠር ያንን ሩመር የበለጠ በዚህ ሰዎች እንዲጠጣ አድርገው
የትኛው ነው ያማራው ጥያቄ በአዲስ አበባ ላይ ኮንክሪት ነው መሆን ያለበት ዝም ብሎ በአሉባልታ ኮንክሪትሊ ያማራው ጥያቄ በአዲስ አበባ ላይ ምንድነው ያብን ጥያቄ በአዲስ አበባ ላይ ምንድነው አዲስ አበባ የሁሉም ነች ነው የሚሉት አይደል ታራ ምን አብና ባልደራስ በዛ ጥያቄ ላይ አንድ ከሆኑ ለምን አብረው አይሰሩ አዲስ አበባ የሁሉም አይደለችም ያማራው ነች የሚል ከሆነ አብን ባልደራስም ያንን ዝም ብሎ አይቶ የሚቀበለው ከሆነ ስተት ነው ያንን ተቃወማሉ ግን አዲስ አበባ የሁሉም ነች አዲስ አበባ የተወለደውም ሆነ አዲስ አበባ የኖረው ሰው አገር ነች እነሱ ናቸው የሚያሰለዱት ብሎ አብን ከተሰለፈ ምን ችግር አለ ኦኤልኤፍ ነገ ተነስቶ አይ አዲስ አበባ የኦሮሚያ አይደለችም ልዩ ጥቅም አያስፈልግም ለኦሮሚያ የሚሰጥ
አዲስ አበባ የሁሉም ነች ካለ ኮሮሚያ ጋር ኮይልስ ጋር የማይሰራበትን ምክንያት አይታየኝም።
ያው እሱም እንዳትለው አሁን አብይ ሲለው ነገር የነበረው ነገር መታሳውሶ ነው ኢትዮጵያዊነትን ሲሰብከን የኖረ ጠቅላይ ሚኒስተር ነው። አሁን እየተሰራ ያለው ነገር ደግሞ የምታየው ነውና ይሄ እምነትን ለመፍጠር ነው። እኔ አሁን እምነትን ለመፍጠር ያ አብንና የእስክንድር ነጋ ባልደራስ ጥምረት እነዛን ሰዎች እምነት ሊሸረሽ የአዲስ አበባ ህዝብ ከተለያዩ ክልሎች የመጡ ሰዎች የሚኖርባት አገር ከመሆኑ አንጻር እነዚህ ፓርቲዎች መቀላቀላቸው ያንን አሁን ያልከውን ሩመር ወደ ከፋ ደረጃ ያደርሷል የሚልም ነጽላለ።
ከየት መጣ ያነሱ የሚፈሩት ሩመር? ከየት መጣ? አብን አዲስ አበባ ሁልጊዜ የሚያለው አዲስ አበባ የአዲስ አበባውያን ካለ ሌላው ከጀርባ ሆኖ አይ እነሱ ሌላ ነው አሰባቸው የሚልበት ምክንያት ከየት መጣ? ያልዋልታ ማለት ይሄ ነው። በባዶ በዜሮ መጨፈር ማለት ይሄ ነው። ፋክትን ይዞ እኔ ነገ ተነስቶ አብን አዲስ አበባ ያማራዎች ነች ብሎ ያለበትን ማስረጃ እዘለዛ መታገሉን የሚያሳየን ካለ ወክሳለሁ። እኔም አብንን የለም ከለለ ከመጀመሪያም ጀምሮ አዲስ አበባ የሁሉም ነች ካለ ሌላ ደግሞ ድርጅት ባልደራስ አዲስ አበባ ሁሉም ነች ካለ ሁለቱ ብሩ የማይሰሩበት ምክንያት የለም።
ጥርጥሩ ምን መሰለ አሁን ለአንድ ያንድ ክልል ፓርቲ ከሆነ እኮ ነው ያንድ ህብረተሰብ ያማራ ሆነ የአማራ ብሔራዊ ንቅናቄ ፓርቲ ካለ ያማራን ህዝብ ነው የሚወክለው አይደል?
አማራ ህዝብ በኢትዮጵያ ግጥር ካለ በኢትዮጵያ ውስጥ አለ
እኮ እሱን እኮ ነው ማለት። ግን እንደው ለይተን ስናየው ያንን ህብረተሰብ ይወክላል ብለን ነው የምናስበው። ለዛ እኮ ነው አመለካከቱ ነው አሁን ያልከው ጽንሰ ሐሳቡ የነሱ አሳሳብ እሱ ሊሆን ይችላል አምናለሁም የሚሉስ ነገር ሊሆን ይችላል። ችግሩ ምንድነው?
እነዚህ ጋውን ተጨማሪ ማድረገው ነገር አሁን ያለው የኦዲፒ ወይም ደግሞ የኦሮሚያ ብልጽግና በተለይ ባለፈው ጊዜ ላይ ባደረገው ሰላማዊ ሰልፍ ላይ ሁለቱን አብንና ባልደራስን እንደ በከጠፋው ከቲፒኤልኤፍ ጁንታ ጋር ወዳድሩ ስማቸውን እንትን ሲያደርግ ነበርና ምናልባት በተለይ ሁለቱ የፖለቲካ ፓርቲዎች ላይ በተደጋጋሚ ሀገር ውስጥ በሚፈጠሩ ዘር መሰረት ያደረጉ ጥቃቶች ግንባር ቀደም ሆነው ሲናገሩ እና ተገብት ስራው ደግሞ ትክክል አይደለም ብለው ሲቃወሙ እናያቸው ሁለቱ ፓርቲዎች ናቸው። በተለይ
የሚከሰቱት እነዚህ ናቸው። ከየት ነው ክሱ የሚመጣው? በአብዛኛው አክራሪ የኦሮሞ ድርጅቶች አካባቢ ነው የሚመጣው። በእነሱ ጀርባ ደግሞ ተቀምጠው የአብንና የባልደራስን እድገት የማይፈልጉ ወይም አዲስ አበባ የሁሉም ኢትዮጵያዊ እንዲሆን የማይፈልጉ ምክንያት እየፈለጉ ስም የሚያጠፋሉ። ያ ነው በተጨባጭ። ግን አብንም ሆነ ባልደራስ አዲስ አበባ የአማራዎች ነች የሚል የለም።
ባልደራስን ፖለቲካ ሳሰበው ሬታለውም በዛ ደረጃ የተቃኛ አይደለም።
አይደለም አዲስ አበባ የዛኛውም የለም። የዛኛውም በአዲስ አበባ ላይ አቋሙ ይሄ ነው። አዲስ አበባ የሁሉም ነች ነው የሚለው። ይሄንን የሚደግፍ ሆ ብሎ ሁሉም መውጣት አለበት። እኔ ደግፋለሁ አዲስ አበባ ለአዲስ አበባ ተወላጆችና አዲስ አበባ ለሚኖሩ ተወላጅ ብቻ አይደለም ለሚኖሩ ለሁሉም ነው። በተጨማሪ አዲስ አበባ የኢትዮጵያዊ በሙሉ ዋና ከተማ ነች። ይሄንን የሚል ማንንም ይምጣ ማንንም ደግፋለሁ። ለኔ እንደውም ሆምወርክ የሆነብኝ ኢዜማን አዳመጥኩት ባንድ የኢትዮጵያ ሬዲዮ ላይ እናት የሚባል ድርጅትን አዳመጥኩት። ትንሽ የዛኛው እንኳን ትንሽ ክሊር አይደለም ወዲህ ዘለወለም ዘለም ይላል እናት የሚሉት በደንብ ማላውቀው። ይሄ ባልደራስን አዳመጥኩት። ባልደራስና ኢዜማ የሚሉት አንድ አይነት አባባል ነው። ሶ ለኔ ጥያቄው ምንድነው? የፖለቲካ እንጭጩነት ነው አለመብሰል ነው ወይስ የመሪዎች እኔ ነኝ የምሻለው እኔ ካንተ ነኝ ይሻላል የግል ነው ወይስ ምንድነው? ህዝብን አለመመልከት ነው? የህዝብን ፍላጎት አለማየት ነው? ምንድነው? ይሄንን መጠየቅ ፈልጋለሁ የሁለቱንም መሪዎች። በአንድ ጥያቄ ላይ አንድ አቋም ይዘው አብረን አንሰራ ማለት ለሌላው በር መክፈት ነው። ለኔ የሚታየኝ ይሄ ነው የሚደረገው። ለሌላው ከነሱ ውጭ ላለው አቋም በር ይከፍታሉ፣ ህዝቡን ይከፋፍሉታል። ይሄንን ማሰብ ካልቻሉ ችግር ነው። ግን እኔ እስከማውቀው ድረስ የጠየቀኝ ጥያቄ ባልደራስና አብን ባልደራስን መደገፉ በአዲስ አበባ ጥያቄ ላይ ባልደራስ አብንን ድጋፍ ማግኘቱ በአዲስ አበባ ጥያቄ ላይ ምንም አይነት ስህተት አላይበትም። አስ ሎንግ አዝ አዲስ አበባ የአዲስ አበባ ነዋሪዎች ነች፣ መምረጥም ያለባቸው እነሱ ናቸው። አዲስ አበባ ለማንም ለኦሮሚያም ሆነ ለምንም ልዩ ምንም ባለው እንትን
ልዩ ጥቅም
መስጠት የለባትም። ይሄ የትም ያለ ነው። በየትም ሀገር በታሪክ ዲሲን ውሰድ የፈለከው ሀገር ውሰድ
አለ ተከቦ የሚኖሩ እንትኖች የራሳቸው ነው የሚያሰዳድሩት። ይሄ መኖር አለበት ኢትዮጵያ ውስጥ አዲስ አበባም እንደዚሁ ነው። ስንት አመት ሙሉ የኖረች ሀገር አሁን የኛ ነች በእኛ ስር ነው የምትፈ እንደውም አንድ እኮ ምን ብሎ ብሏል እዚህ ሳን ፍራንሲስኮ ውስጥ ይሄ አንድ የኦሮሚያ አክራሪ የሆነው ሰውዬ ምንድነው ያለው ያ የተከሰሰው ከእንግዲህ ወዲህ አዲስ አበባ ውስጥ አንድ ሶስተኛው ስራም ሆነ ቤት ሆነ የመንግስት ስራም ሆነ ማንኛውም ስራ ለኦሮሞ ብቻ ነው የሚሰጠው ነው ያለው። እሺ ይሄ ነገር ያደገ ሲሄድ መጨረሻ ላይ ምን ይመጣል? ልክ በኦሮሚያ አከባቢ እንደተደረገው ወጡልን አዲስ አበባ ወጡል ተጀምሮ መከረው ነበር
አልተሳካም። መድረሱ ማይቀርም ወደ ማል ከተማ
ነው እሱ ብቻ ሳይሆን በተለይ በስፋትም በአዲስ አበባና በአዲስ አበባ ጎራው እንትከ ክፍለ ከተሞች ላይ የመታወቂያ አደላም በስፋት እንዳለ መንግስት እያጣራው ነው ያለ መልስ ሪስፖንስ ያልሰጠበት ሁኔታ ነው እንጂ ያለው ብዙ የተረኝነት አሳሳቦችና ተርግባሮች እንዳሉ በሰፊው ለመታዘብ እንችላለን።
አሁን አማጦቻችን እንግዲህ አሁን 5 ሰዓት ሆኗል ዜና እናቀርብላችኋለን።
አረፈዳችሁ አድማጮች ከረፋዱ 11 ሰዓት ሆኗል። የሳምንቱ አጠር ያሉ አበይት ዜናዎች ቀጥለው ይሰማሉ። በአማራ ክልል ሰሜን ሸዋ ዞን በኤፍራታ ግድም ወረዳ በማጀቴ በከራቆሬና በዙሪያ በሚገኙ የገጠር ቀበሌዎች ላይ ኦነግ ሸኔ ናቸው የተባሉ ታጣቂዎች ከትናንት በስቲያ ምሽት ጀምሮ በከፈቱት ጥቃት በትንሹ ከ30 በላይ ሰዎች መገደላቸውን የአይን ምስክሮችና የአካባቢው ፖሊስ አባላት ተናግረዋል። ብዙዎች ቆስለው ወደ ደሴና በአቅራቢያ ወደሚገኘው የኮምቦልቻ ሆስፒታል ተወስደዋል። የዜና እስከተጠናቀረበት ጊዜ ድረስ ተኩስ አለመቆሙን ነዋሪዎቹ ተናግረዋል። የጥቃት የተፈጸመው የአሜሪካ ፕሬዝዳንት ጆ ባይደን ከፍተኛ ልዑክ ክሪስ ኩን በትግራይ ቀውስና በሱዳን ድንበር አለመግባባት ዙሪያ ከመንግስቱ ጋር ለመነጋገር ወደ አዲስ አበባ እያቀኑ ባሉበት ሰዓት መሆኑም ተዘግቧል። በትንሹ ከ20 በላይ የሚሆኑ አስከሬ መነሳቱና ሌላውን ለማንሳት በተኩስ ምክንያት እንዳልተቻለ የአይን ማኞች ተናግረዋል። የማቾች ቁጥር ከዚህ በከፍተኛ ሁኔታ ሊጨምር እንደሚችልም ተናግረዋል። በተለይ ከማጀቴ ከተማ በቅርብ ርቀት ላይ በሚገኘው ጨሬ በተባለ ስፍራ ተኩሱ ጸንቶ መዋሉ ተገልጿል። ያጠየ ከተማ ነዋሪዎች ደግሞ እንደገለጹት የኦነግ ሸኔ ታጣቂዎች ከተማዋን ከበው ይዘዋል። የኦነግ ሸኔ ወደ ከተማው የገባው የአማራ ክልል ልዩ ኃይል ተነስተው ወደ ሌላ ቦታ መዛወሩን ተከትለው እንደሆነ ነዋሪዎቹ ተቆመዋል። በስፍራው የተወሰነ ቁጥር ያላቸው መንግስት አጣቂዎች የነበሩ ቢሆንም የኦነግ ሸኔ ታጣቂዎች በከባድ የጦር መሳሪያ ታገዙ በመሆናቸው መከላከል እንዳልተቻለ ተናግረዋል። ይበንዲ እንዳለ ባጣየ ከተማ በንጹሃን ዜጎችና በንብረት ላይ ከፍተኛ የሆነ የነፍስና የንብረት ውድመት ሲያካሄድ የነበረው የኦነግ ሸኔ ቡድንና የሱ ተላላኪዎችና ጉዳይ አስፈጻሚዎች አሁንም በሸዋሮቢትና በቀወት ወረዳ አካባቢ በከፍተኛ የጦር መሳሪያ በመታጀብ በማህበረሰቡ ዘንድ ከፍተኛ የሆነ አካላዊና ስነ ልቦናዊ ጉዳት በማድረስ ከተማችንና ህዝባችን ጥቃት ላይ ጥሎታል ሲል የቀወት ወረዳ መንግስት ኮሙኒኬሽን ጽፈት ቤት አስተውቋል። የቀወት ወረዳ ዋና አስተዳዳሪ አቶ ኤልያስ አበበ እንደተናገሩት የኦነግ ሸኔ ታጣቂ ቡድንና የኦነግ ተላላኪና ጉዳይ አስፈጻሚ ባንዳዎች በንጹሃን ህዝቦች ላይ በአሰቃቂ ሁኔታ የነፍስ ማጥፋትና የንብረት ውድመት እያካሄዱ እንደሆነና ይህንንም ለመከላከል በዞን በከተማና በወረዳው መንግስትና በአካባቢው ጸጥታ ኃይሎች እንዲሁም በወጣቶች ጥረት እየተደረገ ያለ ቢሆንም ጉዳዩ ስር የሰደደና ከአቅም በላይ ስለሆነ የሚመለከተው የፌደራል መንግስት ፈጣኝ ወደ ቦታው በመግባት ተመጃ እንዲወስድ ጠይቀዋል። አቶ ኤልያስ አክለውም የቀወት ወረዳ የጸጥታ ኃይል ወጣቶችና ጠቅላላ ማህበረሰቡ ከከተማና ከወረዳ አስተዳደር ጋር በመሆን በአካባቢያቸው ነቅተው እንዲጠብቁና እንዲከላከሉ ጥብቅ መልእክት አስተላልፈዋል። ይህን ተከትሎም የአማራ ብሔራዊ ንቅናቄ አብን ባወጣው መግለጫ በሰሜን ሸዋ ዞን ባጣየና ጎራባች አካባቢዎች የጥላቻ ኃይሎች በከባድ መሳሪያ የታገዘ ጦርነት በህዝባችን ላይ መክፈታቸውን እንዳረጋገጠ አስታውቋል። በዚህ ምክንያት ህይወት መጥፋቱና አካል መጉደሉና ንብረት መውደሙን አመላክቷል። ጥቃቱ የተከፈተውና እየተፈጸመ ያለው በመሃል የአማራ አካባቢዎች ሲሆን ቀደም ሲል በተደጋጋሚ ሲፈጸሙ የነበሩ ጥቃቶች ቀጣይ ክፍል ሆኖ በተለይ የአማራ ልዩ ኃይልና ሚሊሻ የተነገነ አሸባሪ ኃይል ለመመከት ህዝቡን ክልሉና ሀገሩን ለመከላከል ወደ ክልሉ ምዕራባዊና ደቡባዊ ግዛት ሰዎች መንቀሳቀሱን ተከትሎ መሆኑ ብዙ ነገር ይገልጣል ብሏል ፓርቲው በመግለጫው። የአማራ ክልል መንግስት ያመራር ውስጣዊ አንድነትና ከመቼም ጊዜ በላይ በማጠንከር ለሰርጎ ገቦችና ሰረኞች እንዲሁም ኢትዮጵያ እንዳትረጋጋ በክሮ የሚሰሩ የውጭ ኃይሎችና መገናኛ ብዙሃኖች በከፈቱት የተቀነባበረ ፕሮፓጋንዳና ወከባ ሳይንበረከክ በህዝቡ ላይ በአቅጣጫ የተከፈተውን ዘር ተኮር ጥቃት በብቃት መመከት እንዲችልና ለዚህም ሁሉንም የአማራ ኃይሎች ከጎኑ የማሰለፍ የማስተባበር ሚናውን በቁርጠኝነት እንዲወጣ ብንጥር ያቀርባል። በተለያዩ አካባቢዎች በአማራ ህዝብ ላይ የሚፈጸመው ዘር ተኮር ጥቃቶች በአጥፊዎች ላይ እርምጃ በመውሰድ እንዲቆ ቆሙ አብን ጠይቋል። መንግስት ባጥፊዎቹ ላይ የማያዳግም እርምጃ የማይወስድ ከሆነ በቀጣይ ግንበር ቀደም የሀገር ህልውናን አደጋ ላይ የሚጥል ችግር መሆኑን እንደማይቀር ፓርቲው ባወጣው መግለጫ አስገንዝቧል። በተያያዘም የመላ ኢትዮጵያ አንድነት ድርጅትና ባልደራስ ለእውነተኛ ዲሞክራሲ በአጣየና አካባቢው ተደረገውን ጭፍጨፋ አውግዘው መግለጫ አውጥተዋል። ባልደራስና አብን የፖለቲካ ትብብር ፈጥረው በጋራ ለመስራት ተፈራረሙ። ባልደራስ ለእውነተኛ ዲሞክራሲ፣ ባልደራስና የአማራ ብሔራዊ ንቅናቄ ፓርቲ አብን የፖለቲካ ትብብር ፈጥረው በጋራ ለመስራት የሚያስችላቸውን ስምምነት ተፈራርመዋል። ፓርቲዎቹ የፖለቲካ ትብብር ፈጥረው ለመስራት መወሰናቸውንም ያስታውቁት በጋራ በሰጡት ጋዜጣዊ መግለጫ ኢትዮጵያን ከጽንፈኛ ኃይሎችና አስተሳሰቦች መታደግ የሚያስችል ዓላማ ይዘው ጥምረት መፍጠራቸውን ገልጸዋል። በሰሜን ተራራዎች ብሔራዊ ፓርክ የተከሰተው የእሳት ቃጠሎ በአካባቢው ህብረተሰብ ተሳትፎ ለማቆጣጠር ጥረት እየተደረገ መሆኑን የፓርኩ ጽህፈት ቤት አስታወቀ። በሰሜን ተራራዎች ብሔራዊ ፓርክ ጅንባር ፏፏቴ፣ ሻይኖና ባርና በዋይት አካባቢ ልዩ ስሙ አማራ ሸማ ተብሎ በሚጠራው ገደላማ የፓርኩ ክፍል የእሳት ቃጠሎ መከሰቱን የሰሜን ተራራዎች ብሔራዊ ፓርክ ጽህፈት ቤት እና የማህበረሰብና ቱሪዝም ኃላፊ አቶ ታደሰ ይግዛው አስታውቀዋል። ኃላፊው እንደተናገሩት እሳቱ መጋቢት 11 2013 ዓ.ም ከቀኑ 9 ሰዓት በኋላ ነበር የተከሰተው። እንደ ኃላፊው ገለጻ ያደገው መንስኤ አልታወቀም። የእሳት ቃጠሎ መከሰቱ ከተረጋገጠበት ጊዜ አንስቶም የፓርኩ ሰራተኞች፣ የስራ ኃላፊዎችና የአካባቢው አርሶ አደሮች ክስተቱን ለመቆጣጠር ወደ ቦታው አብርተዋል። ጅንባሩ ፏፏቴ፣ ሻይኖና ባርና በሚባሉ የፓርኩ አካባቢዎች ተከስቶ የነበረውን የእሳት ቃጠሎ ወዲያውኑ መቆጣጠር መቻሉን አቶ ታደሰ ተናግረዋል። በዋይት አካባቢ ልዩ ስሙ አማራ ሸማ ተብሎ በሚጠራው ገደላማ የፓርኩ ክፍል የተከሰተውን የእሳት አደጋ በአካባቢው ማህበረሰብና በፓርኩ ሰራተኞች አቅም መቆጣጠር እንደሚቻልና ርብርብ እየተደረገ መሆኑ ተዘግቧል። በአሜሪካ የሚገኘው ትግራይ ሴንተር ፎር ኢንፎርሜሽን ኤንድ ኮሙኒኬሽን የተሰጠኝ ማህበር ባለፈው ሳምንት አንድ አግባቢ ኩባንያ እንደቀጠረ የአሜሪካ ፖለቲኮ መጽሔት አስነብቧል። አግባቢ ኩባንያው የተቀጠረው የኤርትራ ወታደሮችና የአማራ ክልል ሚልሻ ከትግራይ እንዲወጡ፣ ክልሉ ለሰብአዊ እርዳታ ሙሉ በሙሉ እንዲከፈትና የሰብአዊ መብት ጥሰቶች በገለልተኛ አካል እንዲጠሩ የፕሬዚዳንት ጆ ባይደን አስተዳደርና ኮንግረሱ ተጽዕኖ እንዲፈጥሩ ለመግባባት እንደሆነ ዘገባው አመልክቷል። በዋሽንግተን የኢትዮጵያ ኤምባሲን ባለፈው ወር የራሱን አግባቢ ኩባንያ መቅጠሩ እንደተዘገበ ይታወሳል። የብሔራዊ ምርጫ ቦርድ የዘንድሮ ምርጫ ለሚታዘቡ 36 የሀገር ውስጥ ምርጫ ታዛቢ ሲቪል ማህበራት እውቅና መስጠቱን በፌስቡክ ገጹ አስታውቋል። ሲቪል ማህበራቱም በጠቅላላው ከ134,000 በላይ ምርጫ ታዛቢ ግለሰቦችን ያሰማራሉ ተብሎ እንደሚጠበቅ ቦርዱ ገልጿል። ህወሓት በፈጸማቸው ወንጀሎች ከተጠራጠሩትና የፍርድ ቤት ማዘዣ ከወጣባቸው ግለሰቦች ውጪ ነፍጥ ያነሱ ወገኖች በአንድ ሳምንት ጊዜ ውስጥ ወደ ሰላማዊ ኑሯቸው እንዲመለሱ መንግስት በጠቅላይ ሚኒስትር ጽህፈት ቤት የፌስቡክ ገጽ ባሰራጨው መግለጫ ጥሪ አድርጓል። የተጠቀሱ ዜጎች ወደ ሰላማዊ ህይወት ሲመለሱ ችግር እንደማይገጥማቸው ለጸጥታ አስተዳደርና የህግ አካላት መመሪያ ተሰጥቷል ተብሏል። የወንጀል ተፈላጊ ከፍተኛ የህወሓት የፖለቲካና ወታደራዊ አመራሮች ግን ራሳቸውን ከከባድ ቅጣት ለማዳንና እጃቸው ለጸጥታ አካላት እንዲሰጡ መንግስት የጠየቀ ሲሆን ይህን ካላደረጉ ግን አስፈላጊው እርምጃ ይወሰድ ባቸዋል ብሏል። ለአመራሮቹ እጅ መስጫው ግን መግለጫ ቀነ ገደብ አላስቀመጠም። አሜሪካ ለትግራይ ክልል ሰብአዊ ድጋፍ የሚውል 52 ሚሊዮን ዶላር መለገሷን የውጭ ጉዳይ ሚኒስትር አንቶኒ ብሊንክ በትዊተር ገጻቸው አስታውቀዋል። ብሊንከን አያይዘውም በትግራይ ክልል የሚንቀሳቀሱ የረድኤት ድርጅቶች ኮሚኒኬሽን መሳሪያዎችን ከውጭ እንዲያስገቡና እንዲጠቀሙ መንግስት እንዲፈቅድላቸው እና ለሰራተኞቻቸው የተራዘመ ቪዛ እንዲሰጥ አክለው ጠይቀዋል። በኢትዮጵያ በአንድ ሳምንት ጊዜ ውስጥ ብቻ ከ9300 በላይ በኮሮና ቫይረስ የተያዙ ሰዎች እንዳስመዘገበች የአፍሪካ በሽታ መቆጣጠሪያ ማዕከል ባሰራጨው መረጃ አስታውቋል። ቁጥሩ በአፍሪካ ከፍተኛ ሲሆን ሀገሪቱም በአሁኑ ወቅት በሀገሪቱ በቫይረሱ በከፍተኛ ደረጃ ከተጠቁ 5 ሀገሮች አንዷ ሆናለች። እስከ ትናንት በስቲያ ድረስ ባለው ቁጥር መረጃ በኢትዮጵያ በቫይረሱ የተያዙ ሰዎች ቁጥር ወደ 180,000 ተጠግቷል። ከማናቸውም የድንበር ድርድር በፊት አልፋሽጋ የሱዳን ግዛት መሆኑን ኢትዮጵያ መቀበል አለባት ሲሉ የሱዳን ሉዓላዊ ሽግግር ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን መናገራቸውን ሱዳን ትሪቢዩን ዘግቧል። ኢትዮጵያ ወደ ጋራ ድንበሩ ሰራዊቷን ማስጠጋቷን ሱዳን እንደ ትንኮሳ ታያለች ብለዋል። ኢትዮጵያ የቅኝ ግዛት የድንበር ውሎች ተቀባይነት የላቸውም በሚለው አቋሟ እንደጸናች ይታወቃል። ተቃዋሚ የፖለቲከኛ ልደቱ አያሌው ሰሞኑን ለህክምና ወደ ውጭ ሀገር ሊሄዱ ሲሉ የመንግስት ደህንነቶች እንዳገዷቸው ለኢትዮጵያ ሰብአዊ መብት ኮሚሽን በጻፉት ደብዳቤ መግለጻቸውን ፓርቲያቸው በፌስቡክ ገጹ ካሰራጨው ደብዳቤ ለመረዳት ተችሏል። ለረጅም ጊዜ በውጭ ሀገር ህክምና እንዳያገኙ በመከልከላቸው ህይወታቸው አደጋ ላይ እንደሆነ አቶ ልደቱ ገልጸዋል። በተከሰሱባቸው ወንጀሎች ነጻ መሆናቸው ፍርድ ቤት ስለወሰነልኝና እገዳ የተጣለብኝ በፖለቲካ አመለካከቴ በመሆኑ ኮሚሽኑ አስፈላጊውን እገዛ ያደርግልኝ ሲሉ ተማጽነዋል። አቶ ልደቱ አያሌው የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
አድማጮቻችን እህታችንን ሉላን ለመርዳት የተሰጠውን ስዊስ ድገምልን ስላሉን አድማጮች አንድ ጊዜ ደግሞ አለው 0700391183 ደግሞ አለው 0700391183 ሉላ ሉላ ብላችሁ ጻፉ ሉላ ብላችሁ ጻፉ። እንግዲህ ለዚህ ታችን የሴት ልጅ ታቃላችሁ ብዙ ነገር ያስፈልጋታል የንጽህና መጠበቂያ ብዙ የምግቡ በዚህ ላይ ደግሞ እክለታችን የኩላሊት ሁለቱም ኩላሊቶቿ ስለተበላሹ የዳያሊስ ታደርጋለች ምግብ ያስፈልጋታል ረፍት ያስፈልጋታል። እንግዲህ ወገን ለወገን መጀመሪያ የሚደርሰው ወገን ለወገን ስለሆነ እርዳታችሁ እንዳይለያት አደራ አደራ የኢትዮጵያ ድምጽ ሬዲዮ አደራ ይላል። በቅርቡ ደግሞ አሁን የኮሚኒቲው ማለት የስደተኞች ማህበር በቫይበር ላይ እየከፈቱ ነው። እዛ ላይ ስማችሁን እየጻፋችሁ የምትገልጹትን የምትከፍሉትን እዛ ላይ ጻፉ። ስሟን ገንዘቡን ሉላ ያላችሁ ጻፉበት ሉላ።
አድማጮቻችን ከዚህ በመከተል ደግሞ እንግዲህ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ የጣሊያን ፓርላማ አባል የሆኑትና የአዲስ የተመሰረተው የዓለም አቀፍ የፓርላማዎች ስብስብ አባል የሆኑት የተከበሩ ሊያን ይዘንላችሁ ቀርበናል። እንግዲህ ከሳቸው ጋር የምናደርገውን ውይይት እንድትከታተሉ በአክብሮት እንጠይቃለን። ሄሎ ማም።
ሄሎ
ሃው አር ዩ ዲር Honorable Leah, please allow me to thank you for sharing your precious time with us and for granting us this interview.
Well, it is a pleasure.
Thank you, ma'am. Now, let me start by saying this. Let me ask you to tell us, our listeners all over the world, who you are and what you represent and what the Parliament for Global Action is.
My name is Lia Quartapelle. I am an Italian Member of Parliament, Member of Parliament from Italy, and I'm also the President of the Italian branch of Parliamentarians for Global Action.
Thank you. Ma'am, continue, please continue.
Or should I go on?
Continue, please, continue. I'll try to translate all this in short in Amharic.
Okay. Parliamentarians for Global Action is an international non-governmental organization that links members of parliament throughout the world, from parliaments from different countries. It works mainly on the rule of law, on democracy, and on international law, and it makes links between different parliaments on these topics, so we can discuss how to implement international treaties on human rights and the rule of law and international justice in national legislation, and how we can protect rule of law, democracy, and the rights of opposition in different countries, especially those that suffer from dictatorship.
Thank you. Let me translate this one. Let me translate this one, please.
The UN.
Let me translate this one, please, to begin with. እንግዲህ አድማጮቻችን የተከበሩ ሊያ የጣሊያን ፓርላማ አባል ከመሆናቸው በተጨማሪ በዓለም አቀፍ ደረጃ የተቋቋመው የዓለም አቀፍ የፓርላማዎች ማህበር የጣሊያኑን ፓርት ፕሬዝዳንት ሆነው የሚመሩ ናቸው። የዓለም አቀፉ PGA ይባላል ባጭሩ Parliament for Global Action ማለት ነው። ለዓለም አቀፍ አክሽን የተቋቋመ የፓርላማ የዓለም አቀፍ ፓርላማዎች ስብስብ ነው። ዓላማው በዓለም አቀፍ ህግ መሰረት የዓለም አቀፍ ህግ የኢንተርናሽናል ህግን መሰረት በማድረግ ዲሞክራሲ፣ የሰው ልጆች መብት እና የተቃዋሚዎችም መብት እንዲከበር የሚታገል ድርጅት ነው። በተለይም ደግሞ ዲክታቶር በሚበዛባቸው ሀገሮች ትልቅ ስራ በመስራት የሚታወቅ ነው። እና ይሄ ደግሞ ነን ገቨርንመንታል ኦርጋኒዜሽን ነው፣ መንግስታዊ ያልሆነ ድርጅት ነው የሚሉት። እንግዲህ ባጭሩ ይሄን ይመስላል የተከበሩ ሊያ የፓርላማ ኃላፊነታቸው። Now ma'am, I understand that the PGA is planning to raise the unlawful incarceration of Skinder Nega. Would you tell our listeners about it and what kind of actions the PGA intend to take?
Well, the PGA is, as I said, an organization that includes members of parliament from different countries. So the idea is that when we decide to do a campaign like the one for Iskander Nega that we decided, we can work in different parliaments on this topic. We can raise this issue with our own governments that can then talk to the Ethiopian government for the liberation of Iskander Nega. So they receive pressure from different governments raised by parliaments.
Your Excellency, you told me that you and the PGA, through the governments they represent, can influence the government they represent. But what do you know about Skinder Nega, Your Excellency?
What do I know about? Sorry, I didn't hear.
What do you know about Iskender Nega? What do you know about him?
Well, I know that one of the ways through which PGA works is that it gives information to the members. Mm-hmm. So we've been given a brief about this unlawful incarceration.
Okay.
As part of the clampdown that the Ethiopian government has done of opposition even before the attack on Tigray. He's been unlawfully incarcerated as a prominent member of those that speak up against the Ethiopian government, and we think that it would be extremely important that President Abiy and his government take into consideration to get him out of jail, because it really is a bad sign to put members of not even of the opposition, but members that do not agree with the government, to put them in jail. So this is why we are taking up an action to make a pressure on the Ethiopian government for his liberation.
Thank you. Let me translate this one, please. እሳቸው እንደሚሉት ከሆነ ይሄንን ስራ የምንሰራው በአለም አቀፍ ደረጃ ስለሆነ የ ማህበራችን ማለትም PGA Parliament for Global Action የተባለው ድርጅት ለሁሉም አባሎች ስለ አንድ ግለሰብ ወይም ስለ አንድ ድርጅት መዋየት እየተጀመረ እንደሆነ ወይም ደግሞ ጥናት ይጀመርና ለምሳሌ ስለ እስክንድር መግለጫ ተሰጥቶናል ማስረጃ ቀርቦልናል በድርጅታችን በኩል በህጋዊ መንገድ በህገወጥ መንገድ እንደታሰረና ይሄ ትክክል እንዳልሆነ እያንዳንዳችን መረጃ ተሰጥቶናል ያንን መረጃ ይዘን ለራሳችን ሀገሮች ፓርላማ ባሎችና እንዲሁም ለመንግስታችን ይሄን ነገር እናስረዳና ቀርብ እና መንግስታችን በዛ በየራሳችን መንግስት በኢትዮጵያ መንግስት ባለው ግንኙነት መሰረት ይሄ ነገር ትክክል እንዳልሆነና አንድን ተቃዋሚ በዲሞክራሲ የሚያምን ኃይልን ማሰር ኢቭን ተቃዋሚ ማንኛውም ተቃዋሚ በፖለቲካ ምክንያት ማሰር ስህተት እንደሆነና ለፕሬዝዳንት አብይ ነው ያሉት ለጠቅላይ ሚኒስትር አብይም ቢሆን ይሄ ጥሩ እንዳልሆነና ለራሳቸውም ለሀገራቸውም ጥሩ እንዳልሆነ እንዲያስረዱ ለመንግስታችንና ለፓርላማችን እናሳውቃለን በዚህ አይነት መንገድ ፕሬሸር አድርገን አላግባብ የታሰሩ የፖለቲካ እስረኞችን እንዲፈቱ እናደርጋለን ብለዋል በመከተልም ሲናገሩ በነገራችን ላይ ስለ እስክንድር ትግል የምናቀው የመታሰሩንም የምናቀው የትግራይ ጦርነት ከመጀመሩ በፊት ነው የታሰረው ብለዋል ma'am, the PGA mentions even the war in Tigray while criticizing the TPLF. Without criticizing the TPLF, who started the war by attacking the Ethiopian garrison? The war started in Mekele when the TPLF attacked the Ethiopian military garrison. But the PGA didn't criticize the TPLF. Why? Why not? It was the TPLF who started the war.
Well, tensions have grown for many weeks before the Ethiopian army decided to attack in Tigray, and we cannot forget that the authorities from the Tigray region actually went started an electoral process that was not agreed with central authorities. I mean, this is none is the way to go forward. It's important to say this. At the same time, I think it's important to say that the Ethiopian central government is head by a man, President Abiy Ahmed, who received the Nobel Prize and if he wants to keep up with the image that he has built for himself with peace on with Eritrea, with the mediation on South Sudan, with the work he has done on sustainability and the environment, he really has a burden to take, which has to do with the willingness to make peace, make real, durable, and actual peace. It's much more important to look forward and to look at the possibility of finding a peaceful solution rather than complaining or arguing on who started what. I mean, there are two parts, and when you start a conflict, there are two sides to the conflict and two responsibilities. But I think it's very important that President Abiy thinks that he really has a bigger responsibility as a Nobel Peace Prize winner to do anything he can and much more to achieve peace and to find a solution in dialogue with the Tigray authorities.
I understand. But ma'am, you named that the TPLF did the election process without the consent of the central government. But the Prime Minister Abiy didn't attack the TPLF during the election that was going on in Tigray. It attacked the TPLF just only when the TPLF attacked the military, the Ethiopian military. Doesn't it show that it was the reason why Mr. Abiy or Dr. Abiy attacked the TPLF? It was the TPLF who wanted the war, actually.
Again, I don't think it is important to understand who did what and when. I think it's very important to understand that we have to find a peaceful solution.
I understand.
Because the stability of Ethiopia depends on this. I mean, Ethiopia just signed an agreement with Eritrea, which is extremely important for the region. It is extremely important for Ethiopia and Eritrea. And you cannot start a peace on the one hand.
No.
Start a war on the other hand.
I understand. Let me translate this one and then I will come back to my last question, ma'am. ጦርነቱን የጀመሩት ቲፒኤልኤፎች ናቸው። የኢትዮጵያ መንግስት በዶክተር አብይ በኩል ትዛዝ ያስተላለፈው ጦርነቱን የጀመረበት ምክንያት የቲፒኤልኤፎ ታደረች የኢትዮጵያን ሚሊተሪ ስለወጉ ብቻ ነው። ከዛ በፊት ግን ምርጫ ሲደረግም ትግራይ ውስጥ ምንም እርምጃ አልተወሰደም በኢትዮጵያ በኩል። ታዲያ ለምንድን ነው የኢትዮጵያ መንግስት ብቻ የሚወቀሰው በዚህ ጥያቄ ላይ? ትግራይ አይወቀስም ላልናቸው እኛ ምናየው ዶክተር አብይ የኖቤል ሽልማት ተቀባይ ስለሆኑ ከኤርትራ ጋርም ደግሞ የስንት አመት የቆየ ጦርነት በሰላም ስለጨረሱ ይሄንንም ከማንም የበለጠ ትልቅ ኃላፊነት አለባቸው ነው የሚሉት። እንግዲህ ይሄ የኖቤል ሽልማት ያመጣው ጣጣ ነው ለማለት ያህል ነው ይመስለኛል። ማም do your excellency, what do you know about the atrocities that are being perpetrated in my cadre by the TPLF young youths? More than 500 people have been massacred in my cadre when the TPLF youths left to the Sudan, but nobody mentions about the my cadre atrocities. Why?
I think, unfortunately, there is a lot less attention that there should be on the general situation in Ethiopia.
Okay.
I think it is important to investigate all the atrocities on every side. Human Rights Watch, Amnesty International have documented other atrocities, for example, in Aksum. And it is important that an international commission to investigate the atrocities is sworn in, is started. be it an African Union Commission or an action by the UN Commission for Human Rights. And I hope that all the authorities on the ground, including the Eritrean authorities, will collaborate in finding what has been committed. There cannot be peace without truth, and there cannot be truth without justice.
Mm-hmm.
And it is very important for Ethiopia to go forward that these things get investigated.
የማይካድራን ጭፍጨፋ ለምንድን ነው ያላነሳችሁት ላልነው የኢትዮጵያን ችግር በተመለከተ ብዙ ነገሮች ያልተነሷሉ መነሳት የሚገባቸው አሉ። የኢንተርናሽናል ሂዩማን ራይትስ እና የአምነስቲ ኢንተርናሽናል ሌሎችም ድርጅቶች ይሄንን በቦታው ሄደው ማጣራት ይኖርባቸዋል። በደንብ ካልተጣራና በደንብ ካልታየ ትክክለኛ መልስ ትክክለኛ ኢንፎርሜሽን ሊገኝ አይችልም ነው የሚሉት። እንግዲህ እኛም ተስፋ እናደርጋለን የማይካድራ ለምንድነው ያልተነሳው ላልናቸው በአጠቃላይ የኢትዮጵያንትን አልተነሳም ብለዋል። ግን አሁን ሲጠቅሱ የማን ነው ያክሱምን አንስተዋል የማይካድራውን ግን አላነሱም። እንግዲህ ምን ያህል በኢትዮጵያ ላይ የሚደረገው ደባ ነው ማለት ነው። ማም my last question is, your excellency, what do you know about the atrocities that are being perpetrated on the Amharas, Guragis, Walaitas, Gemus by extreme nationalists in Ethiopia? I mean, while the Western world is crying foul about the war in Tigray, hundreds of people have been murdered and millions have been forcefully evicted from their villages by extreme ethnic organizations. Your Excellency, how can the PGA in general, Your Excellency in particular, can help the Ethiopian people to continue the democratic process to get back to its tracks? In fact, there are Ethiopia two questions.
Okay. Ethiopia is a big country with lots of challenges. Ethiopia has the challenge to fight against poverty. It has a huge environmental and sustainability challenge, because the country is sitting in a very complicated physical environment. It is prone to droughts, it is prone to floods, and it has to feed a growing number of people, very, very fast growing number of people. To this, Ethiopia has another challenge, which is how to make people from different ethnicities live together in a peaceful and prosperous manner, which has been the historical challenge for the country since it existed. And I mean, we're talking about hundreds of years ago, since Ethiopia is a very old, ancient country. Every allegation of human rights abuse must be investigated with the collaboration of local authorities and national authorities, and an organization like PGA can help in this respect. Of course, there is a big focus on what is happening in Tigray for two reasons. One, that it is a conflict. It's not episodes, but I mean, there are men in arms. Secondly, because the government is involved. And again, the government is headed by a Nobel Peace Prize winner, and it draws attention when you have somebody that won Nobel Peace Prize for peace that is involved in a war with an army. It is very important that an organization like ours helps Ethiopia look at all the different aspects, at all the different challenges of implementing human rights abuses and violations of the rule of law throughout the country. So we are happy to help in any other instance that you can suggest us.
Ma'am, let me translate this one. የጠየቅናቸው ምንድነው ኢትዮጵያ ውስጥ እናንተ የናንተ ድርጅት ምን ሌሎች አውሮፓ በተከላለ አውሮፓ ያለች እናንተ ድርጅት ሳይሆን አውሮፓ ትግራይ ውስጥ የተፈጸመውን በደል ይያለ በሚጮህበት ሰዓት በዚህ ሰዓት ማአት የአማራ ተወላጆች የጉራጌ የወላይታ ወዘተ ተወላጆች ይገደላሉ ይሄን ነገር ግን አታነሱትም ምንድነው ምክንያቱ ትግራይ ብቻ ነው የሚታያችሁ ላልናቸው ምንድነው የሚሉት አንደኛ ምክንያቱ ኢትዮጵያ በጣም ትልቅ ሀገር ነች ብዙ የተወሳሰበ ችግር ያለበት ሀገር ነች ባጭሩ ግን ይሄኛው ትግራይ ላይ ያተኮሩበት ምክንያት ሲናገሩ አንደኛ ይሄ ኤፒሶድ አይደለም ደንበኛ ጦርነት ነው የተደረገው ሁለተኛ ከሁሉም በላይ ደግሞ ይሄን ጦርነት የመረው በመንግስት በኩል ጠቅላይ ሚኒስትር አብይ የሚመሩት ነው ጠቅላይ ሚኒስትር አብይ ደግሞ የኖቤል ሽልማት ተሸላሚ ስለሆኑ ያለም ሁሉ አይን በሳቸው ላይ ነው ያለው የኖቤል ሽልማት የተሸለመ ሰው እንዴት ጦርነት ያካሄዳል የሚለው ላይ ነው ያለ ነው ሌላው የጠየቅናቸው ጥያቄ እናንተ ድርጅት PGM ሆነ እርስዎ በግል ኢትዮጵያ ውስጥ የተጀመረውን የለውጥ ንቅናቄ ወደ ትክክለኛ መስመሩ ከትክክለኛ መስመሩ እንዳወጣና በዛው እንዲቀጥል ለማድረግ ምን የምታደርጉት ነገር አለ ብለን ለጠየቅናቸው PGA በተቻለ መጠን ኢትዮጵያ ያለባትን የተወሳሰበ ችግር በመመልከት የአየር ጸባይ የበሽታ የድህነት የብዙ ሚሊዮን ህዝብ ምግብ መመገብ አለመቻል ወልዘታ እነዚህን ችግሮች ተመልክተን በተቻለ መጠን ኢትዮጵያ ለመርዳት ዝግጁ ነን ነው የሚሉት ma'am and I hope we'll have another discussion more about Ethiopia in the future and I hope your PGA and you personally will come up with some positive solutions for our problem even though the problem solution should be our own solution so dear honorable Leah I thank you from the bottom of my heart for sharing your precious time and granting us this interview thank you very much Thank you very much
Thank
indeed.
Thank you very much. Thank you. Thank you. Bye-bye.
Bye-bye.
Under love. ተበርባሪ ሞት እንኳን ጀክሎ ወስዶ ግን ያስቀረው ምን አለ ደጋ ዳግመኛ
እና የደቡብ ግዛቶች የተሰደዱ በብዙ መቶ ሺህ የሚቆጠሩ የአማራ ተወላጆች በአሁኑ ጊዜ በአማራ ክልል አካባቢ በስደት ተሰብስበው ይገኛሉ። እሱን በተመለከተ የስዊድን መንግስት በስዊድን ኤምባሲ በኩል 20 ሚሊዮን ክራውን ይዞ ሄዶ ማስረከቡን በተለያዩ ሚዲያዎች ሰምተን ነበር። ይሄን በተመለከተ እንግዲህ ይሄንን በደንብ አርገው የሚያቁና ይሄንንም ደግሞ ሐሳቡን አፍልቀው ይሄ ነገር ስራ ላይ እንዱ ያደረጉትን አንድ የስዊድን ፖለቲከኛ ይዘንላችሁ ቀርበናል። ሄ አንደሽ
ያመድ
አልትዌል መደይ
Jo, det är bra. Jag har ju varit sjuk tidigare men nu, i covid, men nu är det börjar bli bättre.
Det förstår jag. Det vet vi. Det är många som har undrat. Vad är Anders hit och dit? Och jag har försökt förklara till några av dem att du hade covid och du har vunnit i alla fall mot covid.
Ja, men det har funnits över ett halvår.
Men gratis får man säga då. Alltså, det är hemskt den här covid.
Ja, men det är faktiskt fruktansvärt sjukdom. Jag tänkte att jag kunde prata lite om det också. För vi har nämligen här i veckan jobbat lite med covid kontra Östafrika också.
Okej, okay, berätta då.
Det är som så här att vi märker ju att coviden, den kan ju slår ju väldigt olika mot olika personer. Till exempel jag blev sjuk i somras och sen så har jag ju varit dålig fram och tillbaka sedan dess. Men vi märker ju också där hur rika världen ganska egoistiskt tar åt sig väldigt mycket av vaccinet. Och det är en väldigt korkad egoistisk politik, för att vi märker ju också hur det här viruset muterar. Så därför har vi nu här i veckan också sett till så att vi åtminstone kan börja med att sprida vaccin till andra delar av världen. Det handlar inte bara om solidaritet, utan genom solidariteten så skyddar vi även oss själva. Men tyvärr så är det vissa nationalistiska krafter i Europa som motsätter det här såklart, som de brukar göra, för att de tänker bara kortsiktigt. Men så är det i alla fall på plan nu här att vi ska börja se till så även andra delar av världen också kan få tillgång till vaccin.
Jag har hört också faktiskt Sverige har försökt övertala Europa att bidra till vaccinet för de södra europeiska länderna som är fattiga, som inte klarar av att köpa själva. Jag hörde att Sverige försökte genom EU.
Ja, men inte bara södra Europa. Det handlar exempelvis även om, vi har diskuterat väldigt mycket av exempel Östafrika. Vi kan bland annat se hur Tanzanias president nu dog i covid. Så att det är en sjukdom som drabbar alla. Och genom att man ska kunna vaccinera hela världen. Alltså inte bara en rik del av världen, utan hela världen.
Precis.
Med sig själv, för att viruset tar den, att det tar och muterar sig hela tiden.
Du,
farligare och farligare.
På tal om tanzaniska presidenten, han hade förnekat alltså ett tag att covid inte finns i Tanzania tack vare folkets, vad heter det, bed. Till Gud att covid finns inte i Tanzania, men han dog själv.
men man ser att han dog av hjärtattack eller hjärtinfarkt eller något sånt, men det kan vara covid.
Det är mycket möjligt att det är för till exempel jag själv då, där satte sig coviden i lungorna, så jag har problem med lungorna fram och tillbaka under ganska lång tid.
Jag vet.
Och det kan ju även sätta sig på hjärta, så då blir den formella dödsorsaken i så fall hjärtattack. Men det handlar ju både om, man måste kombinera tron, men tron ska man också kombinera med den vetenskap som finns.
Exakt.
Och då vet vi att det här är en farlig sjukdom, och då ska man inte heller förneka det hela, även om bönen såklart också hjälper.
Det är rätt. Jag ska översätta den här, Anders, och sen går jag vidare till min dagens fråga. Anders, jag menar om det är något han menar på covid, om ni lång din, jag har också sagt att jag inte har berättat något av Anders. Men jag menar om det är något han menar på covid, om ni lång din, jag har också sagt att jag inte አሁን ግን ያው ድኖ በጣም አስቀያሚ በሽታ መሆኑን አይቻለሁ። ሳምባና ልብ ላይ የተመላለሰ ስቃይ እንደሚያሳይ በጣም ተሰቃይቼ ነው ዳንኩት ነው የሚለው። የኮቪድን ጥያቄ ያነሳበት ምክንያት ሰሞኑን በዚህ አካባቢ እየሰራሁ ነው ለምስራቅ አፍሪካ የግድ እርዳታ ማድረግ አለብን በሚለው። የኮቪድ ለኛ ብቻ መሆን የለበትም መዳኒቱ፣ በተለይ የሀብታም ሀገሮች የአውሮፓ ሀብታም ሀገሮች ሁሉን መዳኒቱን የሰበሰቡ ሶስተኛው ዓለም በበሽታ እንዲያልቅ በተዘዋዋሪ መንገድ እየሰሩ መሆኑ በጣም ያሳዝነኛል፣ ለበሳጭኛል። በዚህም የተነሳ ይሄን ነገር በሰፊው እየሰራው ነው የሚለው። ከኤዩ ጋርም ስዊድን ለሌላው ቀርቶ ታች ላሉት ወደ ታች ላሉት ድሃ የምዕራብ አውሮፓ ሀገሮች እኛ መክፈል አለብን እያለች መሆኗን ስዊድን ለአውሮፓ መንግስታት ማቅረቧን እኔም አዳምጫለሁ አይቻለሁ ብየው ነበር። እሱም ትክክል ነው። ይሄ ለአውሮፓ ብቻ ሳይሆን ለሌሎችም ለአፍሪካ መዳረስ አለበት፣ አለበለዚያ የዓለምን ህዝብ ማዳን አይቻልም ነው የሚለው። ሁላችንም በዚህ እንስማማለን። አንደሽ egentligen jag ville prata med dig om det här de 20-tal miljonkronorna som Sverige genom ambassaden i Addis Abeba har bidragit till de amhara som flydde från södra och Oromo-regionerna till Amhara-regionen. Berätta vad du vet om det. Jag vet att det är du som har initierat idén och gjort så att Sverige bidragit med 20 miljoner, men jag vet att du vill inte prata om det, men berätta åtminstone hur det gick till. Mm. Jag vet att du vill inte skriva om sånt, men vi som får nyttjan av det vet vem vi ska tacka, så berätta.
Mm. Nej, men när konflikten i Tigray bröt ut, då satte vi oss ner helt enkelt och började fundera lite att hur kan det här drabba? Alltså den kommer drabba mycket vanligt folk också, den här konflikten. Och då var ju självklart en del av fokuset på Sudan. Men när vi satt också och resonerade så såg vi också det att även exempelvis Amhara-regionen, det är inte bara nu som har varit drabbade, utan även varit exempelvis gräshopporna som har blivit drabbade där.
Mm.
Och just eftersom att det är en fattig del av Etiopien, de norra delarna där uppe i Amhara-regionen, så innebär det att eftersom att man då under längre tid intagit en lägre andel exempelvis föda, och det innebär då att det blir mindre motståndskraftigt om det skulle komma en katastrof till. Så där var vi faktiskt väldigt snabba just på att se till att även de delarna skulle omfattas av det här biståndet. Och det här är ju en del av det hela, men det finns också flera andra delar i det. Och det innebär, alltså det finns det här kortsiktiga som ser till då att man ser till att ta hand om personer som lider, alltså kortsiktigt, men även en långsiktig strategi också som handlar om mer, alltså mer strategiska delar. Men det var viktigt i alla fall för oss här nu att agera så snabbt som det bara gick, och den här gången så lyckades det faktiskt väldigt väl. Men utöver de 20 miljoner kronor så är det även där vi även initierar via FN också, och det går även ett bistånd via FN rakt in där också i den här regionen.
Det är Anders, de här 20 miljonerna, det är förutom de här andra bidragen som ni bidrar genom FN, eller hur? Det här är direkt.
Ja, det är specifikt 20, ungefär plus minus lite.
Just det. Det var, vad jag förstår, det var ambassaden själv som åkte till Amhara-regionen, eller hur?
Ambassaden har åkt till Amhara-regionen, ja, men de har också... ambassaden är ju liksom regeringens förlängda arm, kan man säga.
Ja, precis. Och vad är det reaktionen han fick när han överlämnade de miljonerna?
bra skulle jag nog säga att den var.
Vad sa du?
Sånt här, att en bra reaktion, men det man ska komma ihåg också, det är ju det att behoven är väldigt stora, så att det räcker inte bara med Sverige med att bidra. Det måste också vara fler som är med och bidrar detta. Det handlar liksom om vanliga bönder, handlar om andra människor, helt vanliga människor.
Ja, men hur följer ni upp det här, alltså biståndet? Hur följer ni dem då?
Nej, men det finns rykten som säger att det är mycket korruption inom bistånd etc. etc. Men det stämmer faktiskt inte när det gäller svensk bistånd, utan svensk bistånd är faktiskt ett av världens mest välfungerande bistånd.
Okay.
De revideras också även fortlöpande.
Fantastiskt.
Väldigt, väldigt lite som går till produktion. Sen också är det som sagt, ibland med så kan ju det råka ut för korruption, men då blir det väldigt uppmärksammat. Men jag skulle säga att svensk bistånd är faktiskt väldigt säkert och går dit det är avsett att göra.
Ja, du har för länge sedan börjat kämpa för Etiopier. Du fortsätter att kämpa för välbefinnande av etiopierna och för Etiopiens frihet, demokrati och respekt för mänskliga rättigheter. Du fortsätter väl med det här?
Ja, det verkar vara ett arbete som aldrig tar slut.
Ja, det känns som du har gjort det ditt livs uppgift faktiskt, som jag känner dig.
Mm. Nej, men det är viktigt att man fortsätter även när det är svåra tider såklart, och glada tider.
Du, jag önskar dig all den bästa. Och du, jag pratade med Lia, din kamrat i, vad heter det, PGA?
Italien.
Ja. Italiens parlamentsledamot och ordföranden för Italiens PGA-medlem.
Mm.
Ja. Men vi får väl prata med dig så småningom i framtiden också om någonting positivt, va?
Ja, men det tycker jag. Det låter bra.
Ja, ha en underbar söndag.
Ja, men detsamma. Tack så jättemycket för att ni ringde.
Tack själv. Hej.
Tack. Hej då.
Ingrid Armato Tatsin, Anders Gane, Etoja Geno. ባለፈው ወር ገደማ በችግር ምክንያት በአማራው ክልል ይሄን ቃል እንደምጣለው አታ ያሉትን የአማራ ተወላጆች ለመርዳት 20 ሚሊዮን ብር ክራውን የስዊድን ክራውን የስዊድን መንግስት በኤምባሲው በኩል ልኮ ነበረ። ይሄንን ያስተባብሩት ሐሳቡን ያቀረበውና መረዳት አለባቸው ብለው ያለው የፖለቲከኛ አንደሽ ስተርበሪ ስለነበረ እሱን አነጋግረን እንግዲህ ይሄ ነበረ የሚመስለው። አድማጮቻችን ፕሮግራማችን ሊጠናቀቅ ጥቂት ደቂቃዎች ቀርተውታል። እንግዲህ በዚህ በቫይበር ላይ የሉላ ነው ስሟ፣ ለሉላ የምታደርጉትን መተባበር እንዳትረሱ። እዛ ላይ ጻፉ፣ በስዊስ አድርጉ ገንዘቡን፣ እዛ ላይ አስገቡ። ማንኛውንም አንድም ክራውን ብትሆን ለተረጂው ተቃሚ ነች። ረጂው ትንሽ ቢመስለው ለተረጂው ተቃሚ ስለሆነች አደራ የኢትዮጵያ ድምጽ ራዲዮ ያሳስባችኋል። እንግዲህ መልካም ሰንበት ይሁንላችሁ ይያልን እስከ ሳምንት መልካም ሳምንት ይሁንላችሁ ምንለው። እኔ አህመድ እዚህ ተመስገን፣ የዛሬው ቴክኒሽያናችን ዮኒ እንግዲህ መልካም ሳምንት አድማጮቻችን።
I can't escape the sound.